ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 21 2015 ዓ.ም ዝግጅታችን ጀመረ።
ብለን አሁን ብዙ ብለናል። እርዳታም የለም፣ የምናገኘው ነገር የለም።
በጣም ከባድ ነው። እኔ ከ68 ኪሎ 53 ነው የቀረው ክብደቴ ማለት ነው። ምን አይነት ከባድ እንደሆነ ልገልጽ ልፈልጌ ነው።
በቃ ምንም መንግስቱ ነገር ሊረዳ አልቻለም። ብትሉ እኛ እንዳለ ዝም ብለን ባዶ ዝም ብለን ያለን። በተለይ እናት አልባ ህፃን አለ፣ አሮጌ ደግሞ የሚያነሳ የሚጠውር የሌለው አለ።
የሰማችኋቸው ከተለያዩ ከተሞች ያነጋገርናቸውን የሀገር ውስጥ ተፈናቃዮች ነው። የዛሬ ምሽት ዘገባችን የሚያተኩ ኩረው በተፈናቃዮች ጉዳይ ላይ ይሆናል።
የሀገር ውስጥ መፈናቀልን ከስደተኞች ጋር የተገናኘ ከተንቀሳቃሽ ሰራተኞች የማይግራንት ወርከርስ ጋር በተገናኘ ያለውን ጨምሮ አንድ ሰፊ ፍሬምወርክ ማዕቀፍ እየሰራ ነው። ያው አልጸደቀም፣ በእርግጥ ግን ሂደቱ በጣም ጥሩ የሚባል ነው።
መንግስት ያን ነገር ወደ ትግበራ መክተት ቁርጠኝነት በተለይ በታች ሌቭል የመንግስት አስተዳደር ላይ ያሉ አካላት ባለመፈጸማቸው ምክንያት ችላ ተብሏል።
ቀደም ሲል የሰማችኋቸው የኢትዮጵያ ሰብአዊ መብቶች ህብረት ድርጅት ዳይሬክተር አቶ መስዑድ ገበየሁን ሲሆን ተከትሎ የሰማችኋቸው ደግሞ በሐዋሳ ዩኒቨርሲቲ የህግ መምህርና በኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ከፍተኛ የሰብአዊ መብት ባለሙያው አቶ በፍቃዱ ድሪባን ነው። የአገር ውስጥ ተፈናቃዮችን መብትና ጥቅም በተመለከተ አነጋግረናቸዋል። ከዜና በኋላ ይመለሳሉ።
ሰላም ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። እሁድ ጥር 21 2015 ዓ.ም የመስተዋት ዝግጅታችንን ይዘን ቀርበናል። ከምሽቱ ዝግጅታችን ጋር አብረናችሁ የምናመሸው ቆንጅት ታይና
ደረጀ ደስታንን ብርሃን ኃይሉም በቅንብሩ አብራን ትቆያለች። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን የዓለም ዜናዎች አሰምተን እንመለሳለን። መልካም ምሽት።
እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የሮማ ሊቀ ጳጳስ ፍራንሲስ 2 አቅመ ደካማ በዓለም የተዘነጉ በግዛታቸው ባለው መቋጫ ያላገኘ ጦርነት ምክንያት በሚሊዮኖች የሚቆጠሩ ስደተኞችና የተፈናቀሉ ሰዎች በረሃብ እንዲቆራመዱ የሆነባቸው 2 የአፍሪካ ሀገራትን ከማክሰኞ ጀምረው እንደሚጎበኙ ታውቋል። ከአውሮፓውያኑ ጥር 31 እስከ የካቲት 5 ባለው ጊዜ ሊቀ ጳጳስ ፍራንሲስ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ወይም ዲአርሲ እንዲሁም ደቡብ ሱዳንን ይጎበኛሉ። የአሁኑ ጉብኝት የ86 ዓመቱ ሊቀ ጳጳስን ከህዝባቸው መካከል ግማሹ ካቶሊክ ወደ ሆነባቸው የካቶሊክ ቤተ ክርስቲያን በጤና በትምህርት ስርዓትና በዲሞክራሲ ግንባታ ረገድ ቁልፍ ሚና በምትጫወትባቸው በእኒህ ሀገራት እንደሚያቆያቸው ተነግረዋል። 2 ሀገራት በተፈጥሮ ሀብቶቻቸው የታደሉ ናቸው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዲአርሲ በማዕድናት፣ ደቡብ ሱዳን ደግሞ በነዳጅ ዘይት። ይሁንና ሁለቱም ሀገራት በድህነትና አለመግባባት በሚፈጥራቸው ግጭቶች ተጎሳቅለዋል። ከአፍሪካ በስፋት 2ኛ የሆነችውና 90 ሚሊዮን የሚሆን የህዝብ ቁጥር ያላት ዲአርሲ የቀድሞ የሮማ ሊቀ ጳጳስ ጆን ፖል 2ኛ በአውሮፓውያኑ 1985 ዓ.ም ሀገሪቱ ዛየር ተብላ በምትጠራበት ዘመን ካደረጉት ጉብኝት ወዲህ በሊቀ ጳጳስ ስትጎበኝ የመጀመሪያዋ ነው። ፍራንሲስ በዋና ከተማዋ ኪንሻሳ ቆይታ በማድረግ የምስራቁን ግጭት ሰለባዎች ያነጋግራሉ ተብሎ ይጠበቃል። በተመሳሳይ ሊቀ ጳጳስ ፍራንሲስ የከፍተኛ ሃይማኖት አባቶች ስብስብን አስከትለው ወደ ደቡብ ሱዳን እንደሚያቀኑ ሮይተርስ ዘግበዋል። በደቡብ ሱዳን 2.2 ሚሊዮን የሀገር ውስጥ ተፈናቃዮች ሲኖሩ 2.3 ሚሊዮን ደግሞ ሀገር ለቀው ተሰደዋል። የተባበሩት መንግስታት ድርጅት የካቶሊክ ቤተ ክርስቲያንን ግጭት ባየለባቸው ቀጠናዎች ሰላምና እርቅ በማምጣት ረገድ ኃያልና ፈጣን ኃይል እንዳላት በመጥቀስ አሞግሰዋል። የዩክሬን ኃይሎች በተለያዩ የሀገሪቱ ምስራቃዊ ክፍሎች ከሩሲያ ወታደሮች ጋር ከባድ ውጊያ በገጠሙበት በአሁኑ ሰዓት በሩሲያ በተተኮሰ ሚሳይል በምስራቃዊው ቀጠና በምትገኘው ዶንቴስክ 3 ሰዎች ቅዳሜ ዕለት መገደላቸው ተሰምተዋል። የአሁኑ ዜና የተሰማው ሞስኮ ለዩክሬን በምዕራባውያን በኩል ቃል የተገባው የዘመናዊ ታንኮች ድጋፍን ተከትሎ አጣዳፊ ጥቃት በከፈተችበት ሰዓት ነው። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ሁኔታውን ምዕራባውያን አገሮች የሩሲያን የከተሞች ላይ ጥቃት ለመመከት የሚያስችል የረጅም ርቀት ተወንጫፊ ሚሳይሎችን ለዩክሬን እንዲሰጡ ግፊት ለማድረግ እየተጠቀሙበት ይገኛሉ። የሩሲያን ሽብር ለማቆም የሚቻለው ትክክለኛውን ሚሳኤል ለጦራችን ማቅረብ ሲቻል ነው ብለዋል ዘለንስኪ በቅዳሜ ምሽት መግለጫቸው። ዘለንስኪ ቀደም ብለው በቨልዳርና በሩሲያ ተደጋጋሚ ጥቃት በወደመው ባክመት ከተሞች ከፍተኛ ውጊያ እየተካሄደ እንደሆነ አስታውቀዋል። በዶንቴስክ ቀጠና በሚገኘው ኮንስታንቲያቪካ ከተማ በመኖሪያ መንደሮች ላይ ያረፈው ሚሳኤል 3 ሰዎችን ከመግደሉ በተጨማሪ 14 ሰዎችን እንዳቆሰለ የቀጠናው አስተዳደር ፓብሎ ክሬንኮ በቴሌግራም አስታውቀዋል። ግጭት ባገረሸበት በአሁኑ ሰዓት ብሊንከን የመካከለኛው ምስራቅ ጉብኝታቸውን ጀምረዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን የ3 ቀን ጉብኝታቸውን ለመጀመር በዛሬው ዕለት በመካከለኛው ምስራቅ ተገኝተዋል። ለ3 ቀናት የሚቆየው ጉብኝት የተጀመረው በእስራኤልና ፍልስጤማውያን መካከል አዲስ ግጭት በተቀሰቀሰበት የኢራንና የዩክሬን ውስጥ ጦርነት ጉዳይ በአጀንዳነት ዋና ስፍራን እንደሚይዝ በሚጠበቅበት ሰዓት ነው። ብሊንከን ካይሮ ላይ ከሚያደርጉት አጭር ቆይታ በኋላ ወደ ኢየሩሳሌም ሰኞ ዕለት ያቀናሉ ተብሎ ይጠበቃል። በእስራኤል ቀኝ ዘመሙ የቢንያሚን ኔታንያሁ አስተዳደር የመንግሥትና ሃይማኖት ልዩነት መርህ እሴቶችን የላላው የጎሳዎችን ግንኙነትና ፍሬ አልባ ከፍልስጤሞች ጋር የሚደረጉ የሰላም ንግግሮችን የመጪ ዘመን ዕጣን በተመለከተ በሀገር ውስጥና በውጭ አገራት አሳሳቢነትን ቀስቅሰዋል። በቅርብ ቀናት ውስጥ የተቀሰቀሰው ግጭት የወትሮውን የግጭት አዙሪት ይበልጥኑ እንዳያባብሰው ተሰግቷል። የዌስት ባንክ ሰፈራዎችን የማስፋፋት ፍላጎት ያላቸው አክራሪ ብሔርተኞችን ካካተተው የእስራኤል አስተዳደር ጋር በሚኖራቸው ንግግር ብሊንከን የዩናይትድ ስቴትስን በቀጠናው መረጋጋት ዳግም እንዲመለስ የሚጠይቅ ጥሪ ደግሞ ያሰማሉ። ዋሽንግተን ለሁለት መንግስታት መፍትሄ ያላትን ድጋፍ እንደሚያረጋግጡም ይጠበቃል። ይሁንና የዩናይትድ ስቴትስ ባለሥልጣናት በቅርብ ጊዜያት ረጅም ዕድሜ የሚኖረው የሰላም ንግግር የመምጣቱ ነገር እንደሚያጠራጥራቸው ያምናሉ። ብሊንከን ወደ ራማላ በማቅናትም ከፍልስጤም አስተዳደር ፕሬዚደንት ሞሐመድ አባስ፣ ሌሎች ፍልስጤማውያን ባለሥልጣናትና የሲቪል ማኅበረሰብ አባላት ጋር ይነጋገራሉ ተብሎ ይጠበቃል። ዘገባው የሮይተርስ ነው። በስተመጨረሻም ቻይና ለጃፓናውያን ተጓዦች ዳግም የይለፍ ፍቃድ መስጠት መጀመሯን አስታወቀች። የአሁኑ ውሳኔ ቶኪዮ በቻይናውያን ተጓዦች ላይ ጥላው የነበረው ከረር ያለ ገደብን ተከትሎ ቻይና የዛሬ 3 ሳምንት የወሰደችውን እርምጃ ይገታል። ውሳኔው በቻይና ኤምባሲ ዌብሳይት ላይ ይፋ ተደርጓል። ቻይና በአውሮፓውያኑ ጥር 14 ጀምሮ ነበረ አዳዲስ የጉዞ ፍቃዶችን ለጃፓናውያን መስጠት ያቆመችው። የዚህ ምክንያቱ ደግሞ ጃፓን በታህሳስ ወር መጨረሻ ላይ ቻይናውያን ሀገር ጎብኚዎች ወደ ጃፓን ለመግባት ተጨማሪ የኮቪድ ምርመራ እንደሚያስፈልጋቸው መወሰኖቹ ያዝናቸው አጫጭር ዜናዎች እነዚህ ናቸው። ከቀሪ የቪኦኤ መሰናዶች ጋር አብራችሁ ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥር 21 2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ከላይ የሚጀመር የሪፎርም የማሻል ስራ ታች አልደረሰም። በፌዴራል ደረጃ ጥሩ ፍርድ ቤት ኖሮ ሊሆን ይችላል። በፌዴራል ደረጃ ህግ የሚያከብር ፖሊስ ኖሮ ሊሆን ይችላል። ውስጥ ኦሮሚያን ይድዝችው የኦሮሚያ ጠቅላይ ፍርድ ቤት ዳኞችን ለቃቅሞ የሚያስር ፖሊስ ባለበት ሀገር የህግ በላይነት ሊኖር አይችልም። ይህን እንደ ድክመት መቀበል ያስፈልጋቸዋል። አስፈጻሚዎቻችን፣ ገዢዎቻችን ይህን ማሰብ አለባቸው።
የህግ ባለሙያው አቶ ቁምላቸው ዳኜ ናቸው የሰማናቸው። ሰሞኑን በገዛ ፈቃዳቸው ከኃላፊነት ስለተነሱት የጠቅላይ ፍርድ ቤት ፕሬዚደንትና ምክትል ፕሬዚደንት እንዲሁም አዲሱን ሹመት በተመለከተ ማብራሪያ ይሰጡናል።
ቆንጅት፣ ለምሽቱ የመጀመሪያው አድርገን ወደ አሰናዳነው ዝግጅት ከማለፋችን በፊት አንድ ዘና የሚያደርግ ሙዚቃ መጋበዝ ይኖርብናል።
ጥሩ ሀሳብ ነው ደረጀ። ቆየት ካሉት የጌታቸው ካሳ ዘመናዊ ሙዚቃዎች መካከል አንዱ የሆነውን የከረመ ፍቅርን እንጋብዛቸው።
Yeter remen ki me hasvat ko
ታዋቂው ሙዚቀኛ ጌታቸው ካሳ ከተጫወታቸው መካከል ብዙዎች የሚያውቁትና የሚወዱለት የከረመ ፍቅርን ነው ሰምተን የተመለስነው። ወደ መጀመሪያው ቅንብራችን እንሻገር።
የተፈናቃዮች አቤቱታ።
በጦርነት በግጭት በብጥብጥና በተለያዩ አደጋዎች ምክንያት በኢትዮጵያ በየጊዜው የሚፈናቀሉ ሰዎች ከመሰረታዊ አገልግሎት ጀምሮ ለተለያዩ ችግሮች መዳረጋቸውን ይናገራሉ። አብዛኞቹ ተፈናቃዮች ደግሞ ከቀያቸው ካንዴ በላይ የተፈናቀሉ ናቸው።
አዎ ቆንጅት፣ የአሜሪካ ድምጽ በተለያየ ጊዜ ያነጋገራቸው ተፈናቃዮች እንደነገሩን ብዙዎቹ ከመኖሪያ ቤታቸው 3 እና 4 ጊዜ ለመፈናቀል ተገደዋል። የተለያዩ ጥረቶች ተደርጎላቸው ወደ ቀያቸው ሲመለሱ ደግሞ ቤትና ንብረታቸው አንዳንዶቹም የርሻ ቦታቸው ወድሞ ያገኛሉ።
የመጀመሪያው ዝግጅታችን የሚሆነው ዘጋቢያችን መስፍን አራጌ ከተለያዩ ቦታዎች ተፈናቅለው በየመጠለያ ጣቢያው የሚገኙ ተፈናቃዮችን አነጋግሮ ያሰናዳው ዘገባ ነው። ቀጥሎ ይቀርባል።
ወሎ ዞን ሀርቦ መጠለያ ጣቢያ ተጠልለው ያሉት አህመድ አብዱ የተባሉ አስተያየት ሰጪ ከ25 ዓመታት በላይ ከቆየሁበት ትዳርና ኑሮ መስረቼ ራሴን ከቻልኩበት ወለጋ ጊምቢ ወረዳ ቶሊ ቀበሌ ተፈናቅዬ ከመጣሁ 1 ዓመት ሆኖኛል ይላሉ። በአካባቢው ያለው በጦር መሳሪያ የተደገፈ ጥቃት ከ6 ቤተሰቦቻቸው ጋር ተፈናቅለው ወደ ሀርቦ እንዲመጡ ምክንያት እንደሆናቸው ገልጸዋል።
ከዚያው ብዙ ቤተሰብ አለቀ፣ ብዙ ዘመድ ያለቀ፣ ንብረት ተቃጠለ፣ ንብረት ተወሰደ፣ ቤት ተቃጠለ። ከዛ ተፈናቅለን መጣን። ሀርቡ ቀበሌ ነው። አሁን ሀርቡ ማክሰባ የሚባል ቦታ ተቀምጠን አሁን ዝም ብለን ዝም ብለን አለ እዛ ነው ያለ ነው። አሁን ቦታ ላይ ያለው 1500 ሰው አለ ሀርቡ መጠለያ ጣቢያ ላይ ያለው ማለት ነው።
ከአራት ወራት በላይ እርዳታ ሳያገኙ መቆየታቸውንም ጠቁመዋል።
ዝም ብለን አሁን ቁጭ ብለናል። እርዳታም የለም፣ የምናገኘው ነገር የለም። ያው ዝም ብለን ቁጭ ብለን በዛ እንድናመለክትም ወደዛ መር ወደዛ ማን እርዳታም የለም የሚመጣውን እናያለን ብለን ዝም ብለን ቁጭ ብለናል። አሁን በችግር ላይ ነን አሁን ያለ ነው ማለት ነው። ከአሁን 4ኛ ወራችን ገባ። እርዳታ የሚባል ከመንግስት ተረዳ ማለት ቁስለኛ በጥይት ተመቷሉ፣ አዛውንቶች አሉ፣ ደካሞች ልጆች፣ ህጻናቶች አሉ። እንደነዚ ያሉት እንግዲህ ደካሞች ደስባልት እየወጡ እየለመኑ ዘመድ ምናምን እየረዳቸው አንዳንድ የከተማው ሰው እየረዳቸው ነው አሁን መተዳደር ያዝ ነው እንጂ እርዳታ የሚባል የለም። ቆይ 4 ወር ተሰጠ ማለት ነው።
ብዙዎች ለስነ ልቦና ችግር ተዳርገዋል። የምክርና የህክምና አገልግሎት ግን አይሰጥም። በተወሰነ ደረጃ ተጀምሮ የነበረው የጤና አገልግሎት ተቋርጧል ነው ያሉት አቶ አብዶ።
ህክምና ደግሞ ጎል ኢትዮጵያ የሚባል ህክምና አቋቁሞ ነበር። እሱም ተንስቶብን አሁን እሱም ወደ ወር በለጠው ተነሳ። ጤና ጣቢያ አከሙ ይላሉ። ጤና ጣቢያ ትምህርት ደግሞ ወደ ግል ወደ ውጭ መድኃኒት ግዙ እያሉ ይልኩናል። ገንዘብም የለም ለመግዛትም ስለሌለ በቃ ህጣናቶች እየታመሙ ዝም ብሎ በቃ ተፈጣሪ ተስፋ ያለመቁረጥ ነው እንጂ አሁን ከሞት አይሻልም።
ስማቸውን መግለጽ ያልፈለጉና በ2013 ዓ.ም ከሁመራ ተፈናቅለው መቀሌ ሰብአ ካሬ መጠለያ ጣቢያ ድንኳን ውስጥ እንደሚኖሩ የሚናገሩት አስተያየት ሰጪ ከፈታኝ ችግር በኋላ መቀሌ መድረሳቸውን ይናገራሉ።
ሁመራ ከተማ ነው የምኖረው። አጋጣሚ ከባባድ መሳሪያዎች ይተኮስ ነበር። ጋብ ሲል እንመለሳለን ብለን የወጣ ነው። ሁኔታው ስናየው ግን በተደጋጋሚ ከባድ መሳሪያ ድብደባ ስለወጣ በእግራችን የወጣ ነው እስከ ሽሬ። ሽራሮ ላይ 1 ወር በረሃ ላይ ተኝቻለሁ። ከዛ ሽሬ ገባሁኝ ማለት ነው። ከዛ መቀሌ ገባሁ ማለት ነው።
አንድ ልጃቸውን ከእሳቸው ጋር በመያዝ ሁለቱን ሁመራ በመተው መፈናቀላቸውን የሚገልጹት አስተያየት ሰጪው ቤተሰብ ጋር ተለያይቶ መኖር ከባድ ነው ይላሉ።
ያው አጋጣሚ አሁን ስልክ ስለጀመረ በስልክ እንገናኛለን። ከዛ በተረፈ በአካል አልተገናኘንም እስካሁን። በጣም ከባድ ነው። እኔ 68 ኪሎ 53 ነው የቀረውኝ ክብደቴ ማለት ነው። ምን አይነት ከባድ እንደሆነ ልገልጽ ልፈልጌ ነው።
በመጠለያ ካምፖች የሚሰጠው እርዳታ በተለይም ከሰላም ስምምነቱ በኋላ መጠነኛ መሻሻል ቢያሳይም ከተፈናቃዩ ይልቅ ተጠቃሚ የሆነው እርዳታ በማከፋፈል ስራ የተሰማሩ ሰራተኞች ናቸው ብለዋል። የሚሰጣቸውም እርዳታ በወቅቱ እንደማይደርስ አክለው ገልጸዋል።
ከኤንጂኦዎች ከራሳቸው ጀምሮ ከሰራተኞች ጀምሮ ሁሉ ለየራሱ ነው። አሁን ለምሳሌ 120 አይዲፒ አለ እዛ በአንድ ላይ ተጠቅሎ ለስራ ካሬ ያልኩ መጀመሪያ እንደ አንድ አይዲፒ ነው የሚያ በኮታ ነው የሚሰጡ እንጂ እገሌ ምን ያስፈልገዋል ምንም አያገባቸውም። ኮታ ይለዋል። ከአንድ አይዲፒ ለአምስት ሰው ሰጥተው የተረፈው 1300 ሰው ካለ ለአምስት ሰው ሰጥቶና የተረፈው 295 በቃ ዝም ነው የሚሉ። የት እንደዳገቡት አናውቅም። ለሁሉም ተብሎ እንደሚመጣ ነው የምናውቀው። እድለኛ ይወስዳል፣ የተረፈውን በቃ ይቀራል። ጊዜው እንደሆነ በወር ነው የሚሉን። የሚሰጠን በ3 ወር በ2 ወር ነው። መብራት የሚባል አናውቅም። ሶላር እኮ አልተሰጠንም እስካሁን። ሕክምና ብዙ ሰው ሲያማርር ነው የምሰማው። ምንም ነገር የላቸውም። እኔ በጣም ከሚያስቀኝ ሙሉ ዶዝ አይሰጡም። አንቲፔን ለራሱ ሁለት ፍሬ ቆርጦ ይሰጣል።
በዋግምራ ብሔረሰብ አስተዳደር ዞን ከጻ ግብዣ ወረዳ ጻስቃ ሚካኤል ተፈናቅለው የመጡት ንጉሱ ደሳለኝ ታህሳስ 15/2014 ዓ.ም ነበረ በሰሜሩ ጦርነት ከቤታቸው የወጡት። በግብርና የተዳደሩ እንደነበር የሚናገሩት አስተያየት ሰጪው ከአስር ቤተሰባቸው እኩሉ ከእሳቸው ጋር ሰቆጣ ቤተሰብ ጋር ተጠግቶ ሲኖር፣ እኩሉ እዚያው ጻስቃ ሚካኤል መቅረቱን ይናገራሉ። አካባቢው በህወሓት ኃይሎች ቁጥጥር ስር በመሆኑ ቤተሰባቸውን መጠየቅ እንደማይችሉና ጻ ግብዣ ወረዳ የሚገኙ ቤተሰቦቻቸውና ዘመዶቻቸው እስካሁን እርዳታ እንደማይደርሳቸው ገልጸዋል። ወደ ሰቆጣና አካባቢው ተፈናቅለው የመጡትም ቢሆን በቂ የምግብ ድጋፍ እንደማይደረግላቸው አመልክተዋል።
መንግስትም አምና በማዚያ መጋቢት ትንሽ ሲረዳ ነበር እስከ ግንቦት። ከግንቦት ጀምሮ ወደዚህ ጻግጂ እዚህ ዋግ የሚባለው ረግጦ አያውቁም። መንግስት በቃ ምንም መንግስት እዚህ ሊረዳ አልቻለም። ብትልጋብኛ እንዳለ ዝም ብለን ባዶ ዝም ብለን ያለን። በተለይ እናት አልባ ህፃን አለ፣ አሮጌ ደግሞ የሚያነሳ የሚጠውር የሌለው አለ። በረንዳ የሚያድር መቼም ማንም ተብሎ አይቆጠር። ተፈናቅለው የመጣ አሁን ለምሳሌ ከሰቆጣ ከመጣ ነው ወለህ የሚባል መጣሊያ ነበረ። ከወለህ ያለው 5300 አለ። ወለህ ግማሹ በረሃ ነው ያለ። እንደገና ደግሞ ሰቆጣ ከተማ ደግሞ አንዱ በረንዳው አለ። የሆነ አንዳንድ ደግሞ እጸድቃለሁ ያለው የሚያስጠጋ 21700 አለ ሰቆጣ ከተማ ውስጥ።
ከምግብ አቅርቦት እጥረቱ ባሻገር በቂ የህክምና ድጋፍ እንደሌለም ይናገራሉ።
በተለይ ሴቶች ደግሞ መድኃኒት አሉ። አሁን ለምሳሌ ስንት ህፃን የሚሞተው አረጋዊ ደግሞ ስንት የሚሞተው አካል ጎደሎ ስንት አለ። ራቡ ፍቅርና በሽታ ደግሞ ስንት ሰው እንደሚሞተው መድኃኒትም የለውም።
መንግስት የሰላም ስምምነት ከተፈራረመ አካባቢያቸውን ከህወሓት ኃይሎች ነጻ አድርጎ ወደ ቀያቸው እንዲመልሳቸው ጠይቀዋል።
እኛ ምንጮኸው በቃ አንደኛ ሁሉም ሰላም ሲሆን ሰላም ስምምነቱ ወደ ሀገራችን ሰላም ይሁን፣ ካልሆነ ደግሞ ሰው እስተዚያም ቢሆን የሆነ ጉርሻ መጠለያ ይሰጠኝ። መንግስት መቼም ዝሮ ዝሮ ጥሎ ማይጥል ነው። ይህን አስብ እንጂ እንዴት ነው እኛ ጭሆታችን በየወቅቱ ዞኑ ወደ ክልሉ ጭሆት ይህን የምናቀርበው።
ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
አሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ የምትገኙት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ እየተላለፈ ይገኛል።
አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን።
ተከታዩ ዝግጅታችንም ከዚሁ የአገር ውስጥ ተፈናቃዮች ጋር የተያያዘ ነው። በተለይ ደግሞ ከሕግና ከሰብአዊ መብት አንጻር ያሉትን ጉዳዮች ይመለከታል።
የአገር ውስጥ ተፈናቃዮች መብትና ጥቅም።
ኢትዮጵያ ውስጥ የአገር ውስጥ ተፈናቃዮችን መብትና ጥቅም ሊያስጠብቅ እንዲሁም በደረሰው መፈናቀል ለሚደርሰው ጉዳት ተጠያቂነትን የሚያመለክትም ለተጠቂዎቹ ካሳን የሚደነግግ ሕግ አለመኖሩ የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ስራ አስኪያጅ እና በጉዳዩ ዙሪያ ያነጋገርናቸው የሕግ ባለሙያ ይናገራሉ።
ባለሙያዎቹን በኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ስራ አስኪያጅ የሆኑትን አቶ መስዑድ ገበየሁና በሐዋሳ ዩኒቨርሲቲ የህግ መምህር እንዲሁም በኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ከፍተኛ የሰብአዊ መብት ባለሙያ የሆኑትን አቶ በፍቃዱ ድሪባን ያነጋገርካቸው አንተነህ ደረጀ። ባለሙያዎቹም እንደሚሉት ደግሞ ከብዙ ውትወታ በኋላ እንደ አውሮፓውያን አቆጣጠር በ2020 ዓ.ም ካምፓላ ኮንቬንሽንስ ወይም የካምፓላው ስምምነት እየተባለ የሚጠራውን ዓለም አቀፍ ህግ የፈረመችው ኢትዮጵያ በዚያ ስምምነት የተቀመጡ መስፈርቶችን ማክበር ይኖርባታል ብለዋል። ሌሎችም በርከት ያሉ ሙያዊ አስተያየቶችንም አጋርተውናል። ሙሉውን ዘገባ እንከታተል።
የኢትዮጵያ ሰብአዊ መብቶች ህብረት ድርጅት ዳይሬክተር አቶ መስዑድ ገበየው በኢትዮጵያ የአገር ውስጥ ተፈናቃዮች መብት ለማስጠበቅም ሆነ ተጠያቂነትን ለማስፈን የተቀመጠ የህግ ማዕቀፍ አለመኖሩን ይናገራሉ። ይሁን እንጂ የካምፓላ ኮንቬንሽን ወይም የካምፓላ ስምምነት እየተባለ የሚጠራው ዓለም አቀፍ የአገር ውስጥ ተፈናቃዮች ስምምነት ፈራሚ መሆኗን ያስረዳሉ።
የአገር ውስጥ መፈናቀል ላይ አሁን አንዱ ትልቁ ያለው ችግር ምንድን ነው? የሀገር ውስጥ መፈናቀልን የሚመለከት የተሟላ የሚባል የህግ ማዕቀፍ ኢትዮጵያ ውስጥ የለም። ያለው ምንድን ነው? የኢትዮጵያ መንግስት በፈረንጆቹ 2020 የፈረመው የካምፓላ ስምምነት የሚባል አለ። የሀገር ውስጥ ተፈናቃዮችን ጥበቃ ለማድረግና አሁን ባነሳናቸው በተጠያቂነትም ለደረሰው ጉዳትም መልስ በመስጠት በኩል ይህን ጉዳይ የሚመለከተውና የሚከታተል ተቋም በማቋቋም በኩል የተለያዩ ባለድርሻ አካላትን በዋናነት መንግስት እየመራው ግን ደግሞ ባለድርሻ አካላት ሚና ምን መሆን እንዳለበት የተፈናቃዮች ሚናም በዛው ሂደት ውስጥ ምክንያቱ ምክንያቱም ለመፈናቀልና ችግሩ ረጅም ጊዜ እንዲቆይ ከማድረግ አንጻር በአንድም በሌላም ተፈናቃዮችም አዎንታዊም ሆነ አሉታዊ አስተዋጽኦ ሊኖራቸው ስለሚችል ከምንም በላይ ደግሞ በዘላቂ መፍትሄ ውስጥ የአገሮች ተፈናቃዮቹ ራሳቸው ትርጉም ያለው ተሳትፎ ማድረግ ስለሚያስፈልጋቸው ይህን ሁሉ ማዕቀፍ የያዘው እንግዲህ የካምፓላ ስምምነት የምንለው ነው። ኢትዮጵያ መንግስት ይህንን ስምምነት ከፈረመ በኋላ ዓለም አቀፍ ስምምነት ነው። ወደ 10 ዓመት ሆኖታል ስምምነት ከወጣ። ኢትዮጵያ መንግስት እንግዲህ ከሁለት ዓመት በፊት ነው ይህን ስምምነት እየፈረመው።
በሐዋሳ ዩኒቨርሲቲ የህግ መምህር እንዲሁም በኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ከፍተኛ የሰብአዊ መብት ባለሙያው አቶ በፍቃዱ ድሪባ በተጠቀሰው የካምፓላ ስምምነት ላይ በኢትዮጵያ መንግስት በኩል ሊፈጸሙ የሚገባቸው ዝርዝር ግዴታዎች መስፈራቸውን ይገልጻሉ።
ካምፓላ ኮንቬንሽን በምንለው ላይ የተቀመጡ መሰረታዊ የሆኑ የሀገር ውስጥ ተፈናቃይ መብቶች በዝርዝር ተቀምጠዋል። እነዛን መብቶች የማክበር የማስከበር ተጨማሪ ድጋፍና እንደዚህም ደግሞ ፕሮቴክሽን የመስጠት በዋናነት የመንግስት ግዴታ ሆኖ ተቀምጧል ማለት ነው። ይህንንም የማስፈጸም እንግዲህ ኢትዮጵያ መንግስት አለበት ማለት ነው። ከዛ ውጪ ግን እነዚህን ህጎች ወደ ታች ወደ መሬት አውርዶ ወደ በአዋጆች ቀይሮ ኦፍኮርስ ኢትዮጵያ በፓርላማ አጽድቃለች፣ ግን የጸደቀውን ህግ ደግሞ ወደ መሬት ላይ ቀይሮ የህግ ባለሙያዎች፣ ጠበቃዎች ወይንም ደግሞ ራሳቸው የሀገር ውስጥ ተፈናቃዮች ክስ እንዲመሰርቱ በዛ ላይ ውሳኔ እንዲሰጥ የማስቻል እንትኑ እምብዛም ነው። ይህም ነገር ግን የሀገር ውስጥ ተቋማት ልክ እንደ ሰብአዊ መብት ኮሚሽን ያሉት ማለት ነው በተደጋጋሚ ለኢትዮጵያ መንግስት ጥሪ ሲያቀርቡ ይስተዋላል ማለት ነው በሚታየው ጋፕ መሰረት።
አቶ መስዑድ ከዚህ በኋላ በስምምነቱ ብቻ መወሰን ሳይሆን የተፈናቃዮችን መብቶች የሚያስከብሩ ህጎችን በአገር ውስጥ ማውጣትና ስምምነቱን የአገር ውስጥ ህጎች አካል ማድረግ እንደሚያስፈልግ ይናገራሉ። ከዚህ አንጻር የተጀመሩ እንቅስቃሴዎች ቢኖሩም የተዘጋጀው የህግ ረቂቅ አለመጽደቁን ያብራራሉ።
ከዚህ በኋላ ይህንን ስምምነት የሀገር ውስጥ ህግ አካል ማድረግ ያስፈልጋል። ሁላችንም እንደምናውቀው በሰሜኑ የሀገራችን ክፍል የተነሳውን ጦርነት ተከትሎ በኢትዮጵያ ሰብአዊ መብቶች ኮሚሽን እና በተባበሩት መንግስታት የሰብአዊ መብት መስሪያ ቤት በጋራ በተደረገው ምርመራ ግኝት አንዱ ምክረ ሀሳብ የሀገር ውስጥ ተፈናቃዮችን ጥበቃ የሚያደርግ ህግ መውጣት አለበት፣ ይህን መንግስት ኢኒሽቲቭን ወይም ኃላፊነቱ ወስዶ መስራት አለበት የሚል ነው። በቅርብም ደቡብ አፍሪካ ላይ በፕሪቶሪያው ስምምነትም ላይ እንደዚሁ ያም ተመላክቷል ተጠናክሮ በተለይ ተጠያቂነትንም ከማምጣት አንጻር የዛ ኢኒሽቲቭ አካል የሆነው የሚኒስትሮች የጋራ ግብረ ኃይል የሚባለው ኢንተር ሚኒስትሪያል ታስክ ፎርስም እንደዚሁ ከሁለት ዓመት በፊት የተቋቋመ አለ። አንዱ ከሀገር ውስጥ መፈናቀል ጋር በተገናኘ የተሰጠውን የህግ ማዕቀፍ ለማምጣት በዛው ልክ ተጠያቂነትም ለማምጣት የሰላም ሚኒስቴር የሚመራው ነው። እንግዲህ በኢንተር ሚኒስትሪያል ታስክ ፎርስ ውስጥ የሰላም ሚኒስቴር ኃላፊነቱ ወስዶ የሚመራው ይህንን ህግ የማምጣት ስራ ነው። ሁላችንም እንደምናውቀው መንግስት ስደተኞች ፖሊሲ ወይም የማይግሬሽን ፖሊሲ የሚባል የሀገር ውስጥ መፈናቀልን ከስደተኞች ጋር የተገናኘ ከተንቀሳቃሽ ሰራተኞች የማይግራንት ወርከርስ ጋር በተገናኘ ያለውን ጨምሮ አንድ ሰፊ ፍሬምወርክ ማዕቀፍ እየሰራ ነው። ያው አልጸደቀም፣ በእርግጥ ግን ሂደቱ በጣም ጥሩ የሚባል ነው።
ባለፉት 4 ዓመታት የተፈናቃዮች ቁጥር በከፍተኛ ሁኔታ እየጨመረ የመጣ መሆኑን አቶ መስዑድ እና አቶ በፍቃዱ ገልጸውልናል። በተለይ ደግሞ የተፈናቃዮች ቁጥር እየተበራከተ የመጣው ኢትዮጵያ በአፍሪካ ህብረት አማካኝነት የወጣውን የካምፓላውን ስምምነት ከፈረመች በኋላ መሆኑን አቶ በፍቃዱ ያስረዳሉ።
በዋናነት በህጉ ብቻ ሳይሆን ህጉን መፈረማችን ጥሩ ነገር ሆኖ ሳለ፣ ነገር ግን በሚገርም ሁኔታ ከዚህ በፊት አስታውሳለሁ በቀድሞ ጠቅላይ ሚኒስትር ዘመን እንደውም ሎቢ ይደረግ ነበረ ካምፓላ ኮንቬንሽን ኢትዮጵያ እንድታጸድቅ በጣም ጫና ይደረግ ነበር። ነገር ግን አንፈርምም የሚል አቋም ነበረው መንግስት። ከዛ በኋላ ግን ፈርሟል። በሚያስገርም ሁኔታ ግን ኮንቬንሽኑን መንግስት ከፈረመ በኋላ ነው ከፍተኛ ቁጥር ያለው የሀገር ውስጥ ተፈናቃይ በኢትዮጵያ እየታየ ያለው ማለት ነው። በዓለም ከሚቆጠሩ 1-2-3 ተብሎ ከሚቆጠሩ ተርታ ኢትዮጵያ አንዷ ናት ማለት ነው። አሁን ከረንትሊ ባለው የሀገር ውስጥ ተፈናቃይ ቁጥር መሰረት
የሀገር ውስጥ ተፈናቃዮችን በሚመለከት በዓለም አቀፍ ተቋማት ግፊት ጭምር ምንም እንኳ ኢትዮጵያ የተቀበለችው ስምምነት መኖሩ በራሱ ትልቅና የሚመሰገን ነገር ቢሆንም ተቋማዊ አሰራር እስካልተዘረጋ ድረስ የስምምነቱ መኖር ብቻውን የሚፈይደው ነገር አለመኖሩን አቶ በፍቃዱ ተናግረዋል። ጉድለቱ የህግ ክፍተት ብቻ ሳይሆን የፖለቲካ ፈቃደኝነትና ቁርጠኝነት እንዲሁም አስተዳደራዊ ውሳኔዎችን የሚሻ መሆኑን ገልጸዋል። ይህ ባለመሆኑም በተፈናቃዮቹ ላይ እየደረሱ ነው ያሏቸውን ጉዳቶች እንደሚከተለው ገልጿቸዋል።
መንግስት ያን ነገር ወደ ትግበራ መክተት ቁርጠኝነት በተለይ በታች ሌቭል የመንግስት አስተዳደር ላይ ያሉ አካላት ባለመፈጸማቸው ምክንያት ችላ ተብሏል። በዚሁም ደግሞ ይሄ ከፍተኛ ተጽዕኖ የሀገር ውስጥ ተፈናቃዮች ላይ መጠለያ የማግኘት፣ ውሃ የማግኘት፣ ምግብ የማግኘት፣ ባሉበት ቦታ ሆነው የተለያዩ ነገሮችን የማድረግ መብቶቻቸውን እንዲያስከብሩ የማድረግ እዛ አዋጅ ላይ የተቀመጡ ኮንቬንሽን ላይ የተቀመጡ ነገሮችን እንዳያደርጉ በጣም ከፍተኛ ጫና እያደረገ ይገኛል።
አሁን በኢትዮጵያ ተፈናቃዮች ላይ እየታየ ያለው ሁኔታ የረድኤት ጉዳይ ተደርጎ ብቻ ሳይሆን የሰባይ መብት ጉዳይ ተደርጎ መታየት ይኖርበታል የሚሉት የሰባይ መብቶች ድርጅት ህብረት ዳይሬክተር አቶ መስዑድ ግጭት ትልቁ የመፈናቀል መንስኤ መሆኑን ያስረዳሉ። ከቀን ወደ ቀን እየጨመረ መጥቷል ያሉትን የተፈናቃዮችን ሁኔታና የመንግስት ምላሽ አብራራሉ።
ንብረታቸው ብዙ ያላቸው አታችመንት የሚታወቅ ነው። ከዛም በላይ ደግሞ ህይወት የማጣትን ጨምሮ የአካል ጉዳት፣ የንብረት ውድመት፣ ከምንም በላይ ደግሞ ባይተዋር መሆንና ከተደራጀ ኑሮ ተነስቶ የሰው እጅ የሚያይ መሆን፣ ለዚህ ደግሞ ይሄ ቁጥሩ ከቀን ወደ ቀን በተለያዩ መነሻ ምክንያቶች ቁጥሩ እየጨመረ ከመሄዱ አንጻርና የመንግስት ምላሽን በዛ ደረጃ በቂ ካለመሆኑ፣ ከምንም በላይ ደግሞ የመከላከሉ ላይ የሚሰራው ስራ በዛ ደረጃ አጥጋቢ ባለመሆኑ፣ ቢያንስ በመፈናቀል ሁኔታ ተፈናቅለው ካምፕ ውስጥ ያሉ ሰዎችን ወይ ደግሞ ተፈናቅለው ዘመዶቻቸው በሆነ አጋጣሚ የሚረዷቸው ሰዎች ጋር ያሉትን ወይም ደግሞ ዝም ብለው በየቦታው ተጠልለው ለጊዜያዊ ሁኔታው እስከሚስተካከል ተስፋ አድርገው የሚጠብቁ ሰዎችን የሰብአዊነት ሁኔታውን በጣም አስቸጋሪ የሚያደርገው፣ የሚሰጠውን ምላሽ በዛው ልክ በቂ እንዳይሆን የሚያደርገው፣ ከምንም በላይ ደግሞ ይሄ ችግር ከቀን ወደ ቀን እየጨመረ የሚመጣ ከመሆኑ አንጻር ትኩረቱ በሌሎች ምክንያቶች የመንግስት ትኩረት እዚህ አካባቢ ላይ በጣም በሀብት ማሰባሰብም የፖለቲካ ኮሚትመንት ከመውሰድም ዘላቂ የሆነ መፍትሄ ለመፍጠር አስቸጋሪ ስለሆነ በአጠቃላይ አሁን ያለው የአገር ውስጥ ማፈናቀል ሁኔታ እጅግ ለሰብአዊ መብት ጥሰት የሚያጋልጥ እና ተጠያቂነቱን በዛ ልክ ያልሆነ ተቋማዊ አሰራሩ እና ህግ ማዕቀፉም እንደምናውቀው በእርግጥ መንግስት ብዙ ሄዳቸው የማሻሻያ እና አዎንታዊ እርምጃዎች አሉ። ያም ሆኖ ግን ከችግሩ ግዝፈት አንጻር እና ከችግሩ ደግሞ ለአምስት ስድስት ዓመታት በተከታታይ በሚሊዮኖች የሚቆጠር ተፈናቃይ እንደሚያስተናግድ እና ብዙ ትኩረት ያልተሰጠው ግን ደግሞ ብዙ በዚህ ዘርፍ የሚሰሩ የኢትዮጵያ ሰብአዊ መብቶች ኮሚሽንን በዚህ ዘርፍ የሚሰራ ሎካል የአገር በቀል ሲቪል ማህበራትም ጭምር ውቶታ እና ግፊት እያደረግንበት አሁን ቢያንስ በሚዲያም አጀንዳ መሆን ችሏል።
የኢትዮጵያ መንግስት በኢትዮጵያ ጠቅላይ ሚኒስትር የተቋቋመው የሚኒስትሮች ግብረ ኃይል በአፍሪካ ህብረት የተዘጋጀውና ኢትዮጵያ ተቀብላ ያጸደቀችውን የካምፓላ ስምምነት ተግባራዊ ለማድረግ የሚያስችል የማስፈጸሚያ ህግ እያዘጋጀ መሆኑን ባለፈው ዓመት መጋቢት ወር ውስጥ አስታውቀዋል። የማስፈጸሚያ ህጉ በስምምነቱ የተቀመጡ የአገር ውስጥ ተፈናቃዮችን መብት በማስጠበቅም ሆነ ተጠያቂነትን ለማስፈን የተቀመጡ ድንጋጌዎችን የሚያስፈጽሙ ዝርዝር ህጎች እንደሚኖሩትም አመልክተዋል። የተባለው ዝርዝር ህግ አሁን ድረስ አለመውጣቱና ተዘጋጅቷል የተባለው የህግ ረቂቅ አለመጽደቁን ተረድተናል። መንግስት የህግ ረቂቁ በቅርቡ ለምክክር ይፋ እንደሚሆን ነግሮናል የሚሉት አቶ መስዑድ የህግ ረቂቁን ይዘት አስረዳሉ።
አንዱ የካምፓላ ስምምነት ላይ የተቀመጡ የተፈናቃዮችን ሰብአዊ መብት ያከበሩ ዘላቂ ከመከላከል ጀምሮ ችግሩ ካጋጠመ ደግሞ የሚሰጡ የአስቸኳይ ጊዜ ድጋፎች፣ ከዛ በኋላ ደግሞ የዘላቂ መፍትሄዎች ሁሉ ማን ምን መስራት እንዳለበት በግልጽ የሚያሳይ ዓለም አቀፍ መርሆዎችን ያካተተ፣ በተለይ ከተጠያቂነት አንጻር በእርግጥ ሰዎችን አስገድዶ የሚያፈናቅል ይሄ በወንጀል ህጉ ተጠያቂ የሚያስደርግ ነው። ግን ከተፈናቃዩ ቁጥር አንጻር አብዛኛዎቹ መፈናቀሎች ደግሞ አሁን ባለስልጣናቸው የማንነት እና መሰል ጉዳዮች ላይ ትኩረት የሚያደርጉ ከመሆናቸው አንጻር ተጠያቂነትን የተፈጥሮ አደጋ የሆነውንም ኦፍኮርስ ያንን ተጠያቂነት ስታብሊሽ ለማድረግ ሊያስቸግር ይችል ይሆናል። ግን ደግሞ ዞሮ ዞሮ ይህንን የሚመለከት የሚመራ መስሪያ ቤት እስካለ ድረስ እነዚህን ቀድሞ የማስጠንቀቂያ እርምጃ ሰጥቶ በአግባቡ መምራት ባለመቻሉ ወይ ተቋማት የአመራሮች እየተጠየቁ የሚሄዱበትን የሚመሰርት ነው ማለት ነው። እዚሁም አዋጅ ላይ አሁን ረቂቁ ላይ አሁን ባለው ድራፍት የሚጸድቅ ከሆነ የካሳ ስርዓትም አለው። በእርግጥ የኢትዮጵያ መንግስት የካምፓላ ስምምነት ላይ የተቀመጠውን በግጭት ምክንያት ለሚደርስ ማፈናቀል ካሳ መስጠትን ተአቅቦ አስቀምጦበታል ወይም ሪዘርቬሽን አስቀምጦበታል። በልማት ምክንያት ለሚፈናቀሉ ብቻ ነው እኔ ካሳ ልከፍል የሚችለው የሚል ታቅቦ አስቀምጦበታል። ዞሮ ዞሮ ግጭትን መከላከል የመንግስት ተቀዳሚ ኃላፊነት እስከሆነ ድረስ ያንን ባለመወጣቱ ምክንያት ለሚደርስ መፈናቀል በአንድም በሌላም ዞሮ ዞሮ እስከታች ባለው የመንግስት ስትራክቸር የዛ ኃላፊነት ያለባቸው ሰዎች ከተጠያቂነት የሚድኑበት አይደለም። አስተዳደራዊ ሊሆን ይችላል፣ በወንጀልም ሊሆን ይችላል። ሌሎችም አሁን ከዚህ አዋጅና ይህንን አዋጅ ለማስፈጸም የመጣውን የካምፓላ ስምምነትንም ተከትሎ ማለት ነው።
አዲስ እየተዘጋጀ ነው በተባለው የህግ ረቂቅ ላይ በተለይ ለተፈናቃዮቹ ካሳ በመክፈልና በሌሎች መሰል መብቶች ረገድ መንግስት ሊቀበላቸው ወይም በህጉ ሊያካትታቸው የማይፈልጋቸው ነገሮች መኖራቸውን አቶ መስዑድ ጠቅሰዋል። ኢትዮጵያ ውስጥ 80% የሚሆነው መፈናቀል የሚከሰተው በግጭት ነው ብለው እንደሚያምኑ የገለጹት አቶ መስዑድ ምናልባት መንግስት ካሳ ለመክፈል አለመፈለጉ የወጪውን ብዛት አስቦት ሊሆን ይችላል በማለት ዞሮ ዞሮ ግን ኃላፊነት ያለበት መሆኑን ይከራከራሉ።
ምናልባት እንግዲህ ኢትዮጵያ ውስጥ ያለውን የግጭት ትሬንድ መንግስት አናላይዝ አድርጎ ኮስት ቤነፊቱን ሲያሰላው አያዋጣኝም ብሎ ሊሆን ይችላል። ዞሮ ዞሮ ግን ተጠያቂነቱ ካሳ መስጠት ለምሳሌ በሶማሌና በኦሮሚያ በአምስት ዓመት በፊት በነበረው ግጭት በጣም ብዙ ሰዎች ተፈናቅለዋል። በሚል የሚቆጠር ሰው ሲመጡ ወይም አሁን ያሉበት ቦታ ላይ ሆነው ወደዚህ ሲመጡ የነበሯቸው ከብቶች፣ ፍየሎች፣ ግመሎች፣ ቤታቸው የሚያወጣው ሁሉ ዋጋው ካልኩሌት ተደርጎ ተሰልቶ ተመዝግቦ ነበረ። ይሄንን በቅርብ አደረግነው ከተፈናቃዮች ጋር አደረግነው ምክክር ጅጅጋ ላይና አዳማ ላይ ያገኘነው ተመዝግቦ እርዳታ ወይም በዛ ተመጣጣኝ የሆነ ካሳ እንደሚሰጣቸው እንደተነገራቸው፣ ይሄ ግን ለባለፉት ረጅም ጊዜ ለአመታት ማለት በሚቻል ደረጃ ምንም አይነት ያንን መልስ የሚሰጥ ነገር ከመንግስት እንዳልመጣ ያስረዳሉ ተፈናቃዮች። ስለዚህ አንድም ይሄንን ተፈናቃዮችም ይህንን የመንግስት ግዴታውን አልተወጣም ብለው ፍርድ ቤት ሊያቀርቡ የማይችሉበት እና መብታችንን የማይጠይቁበት አሁን ያልኩት የህግ ማዕቀፍ ስለሌለም ጭምር ነው። ፕላስ የኢትዮጵያ መንግስት ካምፓላ ኮንቬንሽን ሲያጸድቅ ሪዘርቬሽን ወይም ደግሞ ታቅቦ ካደረገበት አንዱ በግጭት ምክንያት ለሚፈጠር መፈናቀል ካሳን ለመስጠት እንደማይችል እና ሁለተኛው ደግሞ የአፍሪካ የሰብአዊ መብት ፍርድ ቤት በዚህ ጉዳይ ላይ ስልጣን እንደሌለው ኢትዮጵያ ፈራሚ ስላልሆነች የሚገልጹ ናቸው።
መንግስት በየጊዜው አዳዲስ በሚፈጠሩ የአገር ውስጥ መፈናቀሎች ላይ ስለሚያተኩር ቀደም ሲል ተፈናቅለው የሄዱ ሰዎች እየተረሱ እንደሚሄዱ አቶ መስዑድ ገልጸዋል። ይህም ከመብት ይልቅ የአስቸኳይ እርዳታ በመስጠት ላይ የማተኮርን አሰራርና አስተሳሰብ ብቻ እየፈጠረ ነው ብለዋል። ሰዎች ከተፈናቀሉ በኋላ ሳይሆን ከመፈናቀላቸው በፊት ችግሩ እንዳይደርስባቸው ደህንነታቸውን የማስጠበቅ ኃላፊነቱን መወጣት ይኖርበታልም ይላሉ።
መፈናቀልን በሚመለከት አንዱና ትልቁ ፈተናው የሰብአዊነት ይሄ ቻሪቲ ሞዴልን የተከተለ ከመሆኑ አንጻር ሰዎች ችግር ላይ ናቸው፣ ቶሎ የአስቸኳይ ድጋፍ እንድረስላቸው። ይሄ በጣም ተገቢ ነው፣ ትክክልም ነው፣ ሰውኛም ነው። ጥያቄው ግን የአገር ውስጥ መፈናቀል ሲከሰት አንደኛ የተፈናቀሉ ሰዎች ጥበቃ የማግኘት ህጋዊ ህገ መንግስታዊ መብት አላቸው። ዜጎች ስለሆኑ ሰዎች ስለሆኑ መንግስት ስላላቸው መንግስታቸው ደግሞ የመጀመሪያ የመንግስት ተቀዳሚ ኃላፊነት ደግሞ ዜጎችን የመጠበቅ ነው፣ ፕሮቴክት የማድረግ የምንለው የሰብአዊ መብት ግዴታ ማለት ነው። ከዚህ አልፎ ደግሞ በመፈናቀል ምክንያት ይህ መፈናቀሉን ማስቆም ካልተቻለ በተለያየ ምክንያት አስቸኳይ ድጋፎችን ያገኙበትን እና እነዚያ ድጋፎች ደግሞ መብት ተኮር የሆኑ ለሰብአዊ ክብር የሚመጥኑ ምላሾቹ ሰዎቹ በዛ ልክ ወይም ተፈናቃይ የሆኑ ሰዎች ሰብአዊ ክብራቸው ዝቅ በማይልበት አንዱ ሰጪ ሌላው ተቀባይ አይነት ስነ ልቦና በማይፈጠርበት ሰብአዊ ክብርን ባማከለ የእነሱን ሙሉ ፍላጎት ወይም ኮንሰንት ያማከለ ማናቸውም እርምጃ መልሶ ወደ ነበሩበት ቦታ መመለስ ከሆነ ካሉበት ኮሚኒቲ ጋር ኢንተግሬት አድርጎ እዛው ለዘላቂ ማስቀመጥ ከሆነ ወይ ደግሞ የተሻለ ቦታ ላይ አስሮ ሁኔታዎች ሲስተካከሉ ዘላቂነት ያለው ድጋፍ ማድረግ ከሆነ ይሄ ሁሉ የእነሱን መልካም ፍቃድና ወይም ኮንሰንት መሰረት ያደረገ እንዲሆን ያስፈልጋል። እስካሁን የሚደረጉት አብዛኛዎቹ አንድም ካነሳሁት የህግ ማዕቀፍ አለመኖር፣ ሁለትም ደግሞ መብት ተኮር አሰራሮች በብዛት የሚተገበሩ ካለመሆኑ፣ ሶስተኛ ደግሞ ችግሩ ከቀን ወደ ቀን እየመጣ ከመምጣቱ አንጻር በተለይ ፕሮትራክትድ ዲስፕሌስመንት ወይም ደግሞ የተራዘመ ጊዜ አንድ ቦታ ላይ ተፈናቅለው ያሉ ሰዎች ከተወሰነ ጊዜ በኋላ ትኩረት ነው የማያገኙት። ምክንያቱም ለአዲስ ለተፈናቀሉት ምላሽ መስጠት ላይ ነው ሁሉም የሚረባረበው። ስለዚህ ይሄ ሰብአዊነት ወይም ረድኤት ተኮር አሰራርን የበለጠ ተግባራዊ እንዲሆን ስለሚያደርገው የዜጎች ሰብአዊ መብቶችን ለመጣስ ተጠያቂነትን በዛ ሁለት እንዳይመጣ ራሱን የቻለ አስተዋጽኦ የሚያደርግ ነው ብዬ ነው የማስበው።
የአገር ውስጥ ተፈናቃይ ሲባል ማን ነው? እንዴትስ ነው የሚተረጎመው? ብለው የሚጠይቁት የህግ ባለሙያው አቶ በፍቃዱ ድሪባ ከተለያየ ቦታ ተፈናቅለው ሌላ ቦታ የሰፈሩት ሰዎች ለረዥም ጊዜ ነዋሪ በመሆን ኑሯቸውን መቀጠላቸው በርካታ ችግሮችን እያስከተለ ነው ይላሉ።
ለምን ያህል ጊዜ ነው አንድ ተፈናቃይ ሆኖ መቆየት ያለበት እዛ አካባቢ ላይ? ሪሎኬት መች ነው የሚያደርገው ወደዛ ቦታ? ለዛ በቂ የሆነ የመንግስት አካል ምላሽ ይሰጣል ወይ የሚሉትን ጥያቄዎች ስናነሳ መልሱ የምናገኘው የአሉታዊ ነው ማለት ነው፣ ወይም ደግሞ ኖ የሚል ነው ማለት ነው። ስለዚህ መንግስት በቁርጠኝነት አያደርግም። የሪሎኬሽን ፕሮሲጀር የለንም፣ ወይም ደግሞ ወደዛ አካባቢ ምን ያህል ሰላም ሲሰፍን ነው፣ ምን ያህል ሴኩሪቲ ጋረንቲ ይሰጣል መንግስት የሚሉትንም ትላልቅ ክፍሎች እናይበታለን ማለት ነው። በዚህም አማካኝነት ለምሳሌ እንደ በቅርብ ማነሳል ከሶማሌ አካባቢ የተፈናቀሉ የሀረርጌ አካባቢ ተወላጆች ወደ የተለያዩ ቦታዎች ላይ ለምሳሌ አዲስ አበባ ላይ እንደዚሁም ደግሞ ምዕራብ አርሲ ላይ ሰፍረው አሉ በአሁን ሰዓት ማለት ነው። ስለዚህ በቋሚነት እንደውም በቃ ነዋሪ ሆነው ኑሮ ጀምረው ምናምን እኔም ፐርሰናል ኦብዘርቭ ያደረኩት ነው ይኖራሉ። እነዚህ ሰዎች እንደ ሀገር ውስጥ ተፈናቃይ ነው የምንቆጥራቸው ወይስ ቋሚ ሆነዋል እዛ አካባቢ ላይ የሚለውን ነገር የህግ ክፍተት ያሳያል ማለት ነው። በዛ የሀገር ውስጥ ተፈናቃይ ዲፊኒሽን ውስጥ እናገኘዋለን ወይ? ምክንያቱም እንግዲህ እንደ ቀልድ 3 ዓመታት ተቆጥረዋል። በእነዚህ 3-4 ዓመታት ውስጥ ምንም ለውጥ የማይመጣ ከሆነ እነዚህ ሰዎች ነዋሪ ሆነዋል ማለት ነው። እዛ አካባቢ እድር ገብተዋል፣ እቁም ገብተዋል፣ ኖርማል ኑሯቸውን ጀምረዋል። ስለዚህ የሀገር ውስጥ ተፈናቃይ ሪኳየርመንትን ከማሟላት ይልቅ የዛ አካባቢ ነዋሪነትን እያመጡ ነው ማለት ነው። ስለዚህ ትንሽ እዛ አካባቢ ላይም ጋፕ አለ።
አቶ በፍቃዱ እንዳሉት የተፈናቃዮቹ አንድ ቦታ ለረጅም ጊዜ መቆየት ብቻ ሳይሆን ሁኔታዎች ባልተረጋጉበትና ባልተስተካከሉበት ሁኔታም በጥድፊያ እንዲመለሱ በተደረጉ ዜጎች ላይ ችግሮች መድረሳቸውን ዘገባዎች ያመለክታሉ። በአማራው ክልል ሰሜን ሸዋ ዞን ከምትገኘው ከአጣዬ ከተማ ተፈናቅለው ወዲያውኑ ወደ ስፍራው እንዲመለሱ የተደረጉ ነዋሪዎች ቤቶችና ንብረቶቻቸው የወደሙባቸው መሆኑ የሚታወስ ሲሆን አቶ በፍቃዱም ይህንኑ አረጋግጠዋል። አቶ መስዑድ አሁን ኢትዮጵያ ውስጥ ያለው የተወሳሰበው የፖለቲካ ሁኔታ እንደተጠበቀ ሆኖ የተፈናቃዮችን መብትና የባለስልጣናትን ተጠያቂነት ሊያረጋግጥ ይችላል የተባለው የህግ ረቂቅ ቢወጣ ለዘላቂ መፍትሄው መነሻ ሊሆኑ እንደሚችል ያስረዳሉ።
በዚህ ደረጃ የህግ ማዕቀፍ ስለሌለው ተጠያቂነትንም በአብዛኛው ለማምጣት ያልተቻለው በየትኛው ህግ ነው ይህንን ድርጊት በዚህ ወይ በመፈጸም ወይ ደግሞ ሲፈጸም ዝም ብሎ በማየት ወይም ደግሞ እንዲፈጸም የራሳቸውን አስተዋጽኦ ሲያደርጉ ነበሩ የሚባሉ የመንግስት ሊሆኑ ይችላሉ፣ የግል ሊሆኑ ይችላሉ፣ ወይም ደግሞ ታጣቂ ኃይሎች ሊሆኑ ይችላሉ። ማናቸውም ኃላፊነት የሚወስዱበት ያልሆነው አንዱ ይሄ ነው። ሁለተኛው እንዲህ አይነት ስራዎችንም እያስተባበረ እየመራ ሙሉ ኃላፊነቱን ወስዶ የመፈናቀሉን ጉዳይ ከመከላከል እስከ መልሶና ዘለቄታ ማቋቋም ድረስ የሚመራ ተቋም ስለሌለ አንዱ አዋጅ ያመጣል ብለን የምንጠብቀው ይህንን ነው። እሱ ስለሌለም ይህንን ተከታትሎ የተጠያቂነቱን ስራ እስከዛ ሁለት የሚያመጣ ተቋም የለም። ከዛ ውጭ አብዛኛው እንደምናውቀው በሀገሪቱ በአብዛኛው ክልሎች በሚባል ደረጃ ይሄ መፈናቀል በብዛት ያለበት ብዙ ክልሎች ብዙ ቁጥር ያላቸው በሚሊዮን የሚቆጠሩ ተፈናቃዮች የሚያስተናግዱበት በሆነበት አብዛኛው ደግሞ ባነሳሁት የግጭቱ ማንነት ተኮር የሆኑ የብሔር ተኮር የሆኑ ወይ የሃይማኖት ተኮር የሆኑ ብቻ ፖለቲካ ይዘት ያላቸው በመሆናቸው ምክንያት ትልቁ ለዚህ እንደ ዘላቂ መፍትሄም ሊሆን የሚችለው የመንግስት የፖለቲካ ኮሚትመንት ወይም ቁርጠኝነት ሆኖ በዛው ልክ ደግሞ ላለው ችግር ተገቢውን ምላሽ ለመስጠት ዓለም አቀፍ ተቋማት፣ ሀገር በቀል ሲቪል ማህበራት፣ ዓለም አቀፍ የሲቪል ማህበራት፣ ዩኤን ኤጀንሲዎችን የአፍሪካ ህብረትን ጨምሮ የኢትዮጵያ መንግስትን በማበረታታት ድጋፍ በማድረግ ያንን ስራ ዳብል እያደረጉ በፍላጎቱ ልክ እያስተባበሩ ካልሄዱ ይህን ተጠያቂነት የምንለውን አሰራር ለማምጣት አስቸጋሪ ነው የሚሆነው።
ባለሙያዎች ኢትዮጵያ የሀገር ውስጥ ተፈናቃዮችን አስመልክቶ የፈረመችው የካምፓላ ስምምነት አስገዳጅነት ቢኖረውም የመንግስትን ባለስልጣናት የሀገር ውስጥ ተጠያቂነት በማስፈር ረገድ ምንም አይነት የህግ ማዕቀፍ ባለመኖሩ ጉዳዩን እጅግ አሳሳቢ እንደሚያደርገው ባለሙያዎቹ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አሜሪካ ድምጽ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው።
እያስተናገድናችሁ የምንገኘው ደግሞ ቆንጅት ታየና ደረጀ ደስታንን። ወደ ተከታዩ መሰናዶ ደግሞ እንለፍ።
የጠቅላይ ፍርድ ቤት ፕሬዝደንትና ምክትል ፕሬዝደንት ከስልጣን መልቀቅና አንድምታው ላለፉት ጥቂት ዓመታት የደህንነት አካሉን ሲመሩ የቆዩ ኃላፊዎች ፍርድ ቤቶችን ከአስፈጻሚው አካል አገልጋይነት ለማላቀቅ ያደረጉት ጥረት የሚናቅ እንዳልነበረ አንድ የሕግ ባለሙያ ገልጸውልናል።
የመንግስት ስራ አስፈጻሚው ክፍል ቁንጮ መሪዎች በዳኝነቱ ክፍል ላይ የሚሰነዝሩት መስመር የሳተ ነቀፋ የዳኝነት ክፍሉን ተአማኒነት ይበልጥ ሊሸረሽረው እንደሚችል የጠቆሙት እኚህ የሕግ ባለሙያና ጠበቃ አቶ ቁሙላቸው ዳኜ ናቸው። የዳኝነት ዘርፉን ለመለወጥ ሁሉም መረባረብ እንዳለበትም አመልክተዋል።
የህግ ባለሙያውን ያነጋገራቸው መለስካቸው አማሃ ዝርዝር አለው። ሁለቱ ወዳደረጉት ቆይታ እንሻገር።
ሰሞኑን ጠቅላይ ሚኒስትር አብይ አህመድ ከሰጧቸው ሹመቶች አንዱና የብዙዎችን ትኩረት ከሳቡት መካከል የዳኝነቱን ዘርፍ እንዲመሩ የመረጧቸው ሰዎች ናቸው። ቀደም ሲል ይህን የመንግስት አካል ከሶስት ዓመታት በላይ ሲመሩ የቆዩት የፌዴራሉ የጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንት በፈቃዳቸው ከኃላፊነታቸው መልቀቃቸውን ካሳወቁ በኋላ የሕዝብ ተወካዮች ምክር ቤት የአቶ ቴዎድሮስ ምህረትንና የወይዘሮ አበባ እምቢያለን ሹመት እንደ ቅደም ተከተላቸው የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንትነት ሹመታቸውን አጽድቆላቸዋል። ስለ ሹመቱና ተሿሚዎቹ የተለያዩ አስተያየቶች እየተሰሙ ይገኛሉ። ከሙያቸውና ከረዥም ዓመታት ተመክሯቸው ተነስተው አስተያየታቸውን ለቪኦኤ ያጋሩት አቶ ቁምላቸው ዳኘ ጠበቃና የሕግ አማካሪ ሲሆኑ በሕግ የትምህርት መስክ የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ አግኝተዋል። ሁለተኛ ዲግሪያቸውንም በሕግ በዩናይትድ ስቴትስ ኦፍ አሜሪካ ከሚችጋን ዩኒቨርሲቲ አግኝተዋል። አቶ ቁምላቸው ከአራት ዓመታት በፊት የኢትዮጵያ ፍርድ ቤቶች የአምባገነን መንግስታት የፖለቲካ ፈቃድና ፍላጎት ማስፈጸሚያ መሳሪያዎች እንደነበሩ አስታውሰው አሁን ፍርድ ቤቶቹ ያሉበትን ደረጃና ስራቸውን በፈቃዳቸው የለቀቁት የቀድሞዎቹ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንትን አስተዋጽኦ አውስተዋል።
ስልጣናቸው በፈቃዳቸው የለቀቁት ኃላፊዎች
ምን አድርገዋል በሚልበት ጊዜ እንግዲህ በመጀመሪያ የዳኝነት አካሉ ሁልጊዜ ያስፈጻሚው አገልጋይ የፓርቲው መጠቀሚያን መሳሪያ ሆኖ ስለከተለ ከዛ ለማላቀቅ እና የዳኝነት አካሉ ነጻነቱን እንዲረጋጋት ብዙ ጥሩ አልነት ለመናገር በዛ ረገድም ቢያንስ በፖለቲካው ወገን በኩል የዳኝነት ስርዓቱ እንደ ብቸኛ የፖለቲካ ዱላ የመጠቀሙ ነገር ቀንሷል። ቀርቷል ማለት አልችልም። በተለይ በክልሎች የነገር አሁንም ከፊ ሰፊ ችግር አለ። በአንጻሩ ደግሞ በፌዴራል ደረጃ ባሉት ዳኞች ዘንድ ነጻነታቸውን የበለጠ ለመጠቀም ነጻ ሆኖ ለመታየት እና ውሳኔዎች ላይም እንደዚሁ ደፋር ውሳኔዎችን ለመስጠት ተነሳሽነት አሳይተዋል ባለፉት 3-4 ዓመታት። በአንጻሩ ግን በሚያሳዝን ሁኔታ ምንድን ነው የሆነ ያለው የነበረው ዳኞች ነጻነታቸውን የተሻለ ለመጠቀምና ገለልተኝነታቸውን ለመሳየት የሚጣጣሩበት ሰዓት አስፈጻሚው በተለይ የፖሊስ አካላት በአብዛኛው በክልል በተለይ በኦሮሚያ ክልል በፌደራልም እንደዚሁ አንዳንድ ጊዜ በተወሰነ ደረጃ በአማራ ክልልም እንደዚሁ የፖሊስ አካላት የፕሪዝንስን ባለማክበር አንዳንድ ቦታ ላይ ዳኞችን ጭምር በማስፈራራት በማሰርም ጭምር በዚህ በኩል የተሾሙት ዳኞች የፌደራል ጠቅላይ ፍርድ ቤት ኃላፊዎች ሲያረጉት የነበረውን ጥረት ጭቃ ለመቀባት ደግሞ እንደገና የሞከሩበት ሁኔታ አለና በአንድ በኩል ለውጥ እናያለን። በሌላ በኩል ደግሞ እንዳልኩት በፖለቲካው ደረጃ ዋንኛዎቹ የፖለቲካ መሪዎች ዘንድ አክብሮትና ፍላጎት ያለ ቢመስልም ቀና ፍላጎት ያለ ቢመስልም እንዳልኩት በክልል ደረጃና በተለይ በጸጥታ አመራሮች ዘንድ በጣም የመጋፋትና የዳኝነት ስርዓቱን አቃሎ የማየት ነገር በተደጋጋሚ የገጠም ችግር ሆኖ አስተውያለሁ።
ይህን የመሰለውን አገራዊ ችግር አዲሶቹ ተሿሚዎች በምን አይነት ዘዴና የአሰራር ስልት ነው ሊፈቱት የሚችሉት? አቶ ቁምላቸው የሚሉት አላቸው።
በመጀመሪያ ግሩም በደንብ መረዳት ያስፈልጋል። ጥልቅ ነው፣ ውስብስብ ነው ችግሩ። ነገር ግን በእኔ ሐሳብ የጠቅላይ ፍርድ ቤት ፕሬዚደንትና ምክትል ፕሬዚደንት የሚባለው ሹመት የፌዴራል ፍርድ ቤቶችን የማስተዳደር ኃላፊነት ጉዳይ ብቻ አይደለም፣ የፍትህ ስርዓቱ የበላይ አካል ማለት ነው። ስለዚህ አገሪቷ ውስጥ ላለ የፍትህ መጓደል ተጠያቂ ነኝ ብሎ ማሰብን ጠይቃል። ፌዴራሊዝም ስርዓቱ ቢኖርም ባይኖርም በየትኛውም ደረጃ የሚደርስ የፍትህ መጓደል፣ በየትኛውም ደረጃ የሚደርስ የዳኝነት ስርዓት መበላሸት ያገባኛል፣ ይመለከተኛል፣ ኃላፊነትን መውሰድ ጠይቃል። ይህን ኃላፊነት ያለፈው አሁን የተነሱት ሰዎች ሲወስዱ አላየሁም በሚያሳዝን ሁኔታ። ስለዚህ መሰረታዊ ነገር እሱ ነው። የዳኝነት ነጻነትን በተመለከተ፣ የህግ የበላይነትን በተመለከተ ቀዳሚ ኃላፊነት ያለብኝ እኔ ብሎ መውሰድ ጠይቃል። በዚህ ረገድ አሁን አዲስ የተሾሙት ፕሬዚዳንቱን ምክትል ፕሬዚዳንቱን በቅርበት አላቃቸው። አሁን ግን አዲስ የተሾሙት ፕሬዚዳንት የአይነት ቁርጠኝነት አላቸው ብዬ አስባለሁ።
ብዙዎችን ከሚያነጋግሩ ጥያቄም ካስነሱ ወቅታዊ ጉዳዮች አንዱ የቀድሞዎቹ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንት ከስራቸው ሲለቁ በተመሳሳይ ጊዜ መሆኑ ነው። ይህ እርምጃቸው የተደረገባቸው ተጽዕኖ እንዳለ የሚያሳይ ነው ሲሉ የሚከራከሩ አሉ። አቶ ቁምላቸው ይህን ሐሳብ አይቀበሉትም። ምክትል ፕሬዚዳንቱን አቶ ሰለሞን አረዳን በተመለከተ ቀደም ሲል በተባበሩት መንግስታት ድርጅት ስራ ያገኙ መሆናቸውን አስታውሰው ፕሬዚዳንቷን በተመለከተ ግን በተሾሙበት ወቅት የራሳቸው ስጋት እንደነበራቸው አልሸሸጉም።
ያን ቦታ ሊይዝ የሚገባው ሰው በተቻለ መጠን በህግ ሙያ ላይ በቅርበት የሰራ በዳኝነት የሚሆን በጥብቅና የሚሆን በሌላ መንገድ ህግ ሙያ ላይ በቅርበት የሰራ በህግ ማህበረሰቡ ዘንድ የተሻለ ተቀባይነት ያለው እና ክብሮት ያለው ሰው መሆን አለበት። ምክንያቱም ከባድ ለውጥ ነው ማምጣት የሚታሰበው። ያ ሰው ለውጥ ለማምጣት የሚወስዳቸው እርምጃዎች በባለሙያ ዘንድ ተቀባይነት እንዲኖራቸው መጀመሪያ ለዛ ሰው ይሄ የሚከበር ጎበዝ ባለሙያ ነው ተብሎ እውቅና ሊኖረው ይገባል። ፕሬዚዳንቷ በአንድ ወቅት ከፍተኛ ፍርድ ቤት ዳኛ ሆነው ለአጭር ጊዜ ሰርተዋል። ግን በጣም ከረጅም ጊዜ ነው፣ ከሀያ ምናምን ዓመት በፊት ነው የሰሩት። ከዛ ወዲህ በነበሩት ጊዜ በአብዛኛው ጊዜያት ከህግ ሙያ ርቀው ነው የቆዩት። በዛ ምክንያት በተግባር አንደኛ በተግባር በዳኝነት አካሉ ላይ ያሉትን ችግሮች በቀን ተቀን የሚያጋጥሙት ነገሮች አያውቋቸውም። ሁለተኛ የፍትህ ማህበረሰቡም የህግ ማህበረሰቡ እሳቸውን በቅርበት አያውቋቸውም። ስለዚህ ለዚህ ስራ የተሻለ ሰው ሊሾም ይገባ ነበር ብዬ አስባለሁኝ እና በወቅቱም ገልጫለሁ። ስለዚህ የቻሉትን ሞክረዋል እንዳልኩት፣ ግን እሳቸውም መቀየር ማቅረባቸው ብዙም አያስገርመኝ በራሴ። በተመሳሳይ መንገድ ግን ቅድም የተነሳውን ነጥብም አይ ቲንክ ከግምት ሊገባ ይገባል ብዬ አስባለሁኝ። ማለት ጫና ተደርጎባቸዋል የሚል ግምት ባይኖረኝም፣ ነገር ግን የዳኝነት አካሉን በሚመለከት ጠቅላይ ሚኒስትሩ በፓርላማ የሚሰጧቸው አስተያየቶች ከመስመር የወጡ ነበሩ። ለመናገር ቅድም እንዳልኩት በህዝብ ዘንድ ያለውን የተሸረሸረ አመኔታ የበለጠ እንዲሸረሸር እንዲወድቅ የሚያደርጉ የአስፈጻሚው አካል የዳኝነት አካሉ የበላይ እንዲመስል ጭምር የሚያደርጉ ንግግሮች ተናግረዋል። በጅምላ የመፈረጅ የሚመስል ንግግር ተናግረዋል። ይሄ ተገቢ አልነበረም ብዬ አስባለሁ። ለእነሱ ምርቀቅ ምክንያት ሆናል ብዬ አላስብም። ይሄ ነገር ግን ከዚህ በኋላ መቀጠል የሌለበት ተግባር ነው ይያስባል። ሊታረሙ የሚገባው ተግባር ነው።
እንዳትቆምላችሁ አመለካከት ከሆነ አዲሱ ፕሬዝዳንት አቶ ቴድሮስ ምህረት የትምርት ዝግጅታቸው ሆነ ከ20 አመታት ላላነሰ ጊዜ በዳኝነት ስርዓቱ ውስጥ ያከናውኗቸው ተግባራት ለሹመታቸው ብቁ ያደርጓቸዋል። በዳኝነት ወንበር ላይ ተቀምጠው ውሳኔዎች አለመስጠታቸው ብዙ ያጎድላል ብለው አያስቡም?
ለዳኝነት ስርዓቱ በአድ እንደው ተደርጎ መታሰብ የለበትም። በደንብ ኢንቮልቭድ ነው ውስጡን በደንብ አጥርጥረው የሚያውቁ ናቸው። በተለይ በዚህ ከስነ ምግባር አንፃር የትኛው ዳኛ ምን አይነት ባህሪ እንዳለው፣ የትኛው ዳኛ ጉቦ እንደሚቀበል፣ የትኛው ዳኛ ኔትወርክ እንዳለው በደንብ መረጃ ያላቸው ሰው ናቸው እና ይሄ ጠቃሚ ነው ያስባለሁ። ሌላኛው ነጥብ ምንድነው ከዚህ ጋር ተያይዞ መታሰብ ያለበት ነገር ጠቅላይ ፍርድ ፕሬዚዳንት መሆን ያለበት የግድ ዳኛ መሆን አለበት ማለት አይደለም። አንዳንድ ጊዜ በተለይ እንደዚህ ሰፊ የሪፎርም ስራ በሚያስፈልግበት ሰዓት ከውጭ ያለ ሰው ለሙያው ቅርብ የሆነ እውቀት ያለው ግን ከውጭ ከዳኝነት አካሉ ውጭ ያለ ሰው ማምጣት ጠቃሚ ሊሆን ይችላል። ምክንያቱም ዳኝነት አካል ውስጥ ያለ ሰው አንደኛው ችግሩ ምንድን ነው የሚሆነው? አንድ እይታ የተገደበ ነው የሚሆነው። ይሄ አማራጭ ሀሳብ ለማየት አማራጭ ኢማጂኔሽን ምናብ የምንለው ነገር ራሱ የሚገድበው ነገር አለ ከውስጥ ሆነ እንትን ለማድረግ። ሁለተኛው ነገር ለምሳሌ እርምጃ ልውሰድ ቢል ጓደኞቹ ናቸው ነኛ ዳኞች አብሮ ተሰሩ ናቸው ይሉኝታ አለ፣ ማህበራዊ ግንኙነት አለ፣ ብዙ ነገር አለ፣ የሚጎትት ነገር አለ። እና አንዳንዴ ከውጭም ሰው ማምጣት ያን ሙያ የሚያውቅ ሰውና ዘርፉን የሚያውቅ እስከሆነ ድረስ በጣም አስፈላጊ ነው እያስባለሁ።
የዳኝነቱን ስርዓት እንደ አንድ የመንግስት ዘርፍ ነፃ፣ ጠንካራና ሙስናን የሚጠየፍ አካል አድርጎ ለማቆም ግን ለአዲስ ተሿሚዎቹ ብቻ የሚተው መሆን እንደሌለበት አቶ ቁምላቸው አጥብቀው ያሳስባሉ። የህግ ባለሙያው ማህበረሰብ፣ የመንግስቱ አስፈጻሚ አካልና አጠቃላይ ህዝቡ የየራሳቸውን ድርሻ መወጣት አለባቸው ይላሉ። በተለይም አስፈጻሚው አካል በዚህ ላይ የተለየ ትኩረት ሊሰጠው እንደሚገባም ይናገራሉ።
ከመንግስት በኩል ቅድም ያልኩት ነገር ነው። መሪዎቻችን መጠንቀቅ አለባቸው። በተግባር ጫና አለማሳደር አለባቸው። እሱ ግልጽ ነው። እነሱም ይገባቸው ይመስለኛል። እሱን ለማድረግም ሞክረዋል የተወሰነ ደረጃ። እሱን አፕሪሼት አደርጋለሁ። እየቆረቆራቸውም ቢሆን እያመማቸውም ቢሆን ችለዋል። ብዙ ቦታ ግን ሁለት ነገር ነው ሳካለሁ። አንደኛው ምንድን ነው? አሁን እዚህ ፍርድ ቤት ላይ የዳኝነት ስርዓት ላይ የምናየው አንደኛው ችግር፣ መሰረታዊ ችግር ምንድን ነው? ከላይ የሚጀመር የሪፎርም የማሻል ስራ ታች አልደረሰም። በፌዴራል ደረጃ ጥሩ ፍርድ ቤት ኖሮ ሊሆን ይችላል። በፌዴራል ደረጃ ህግ የሚያከብር ፖሊስ ኖሮ ሊሆን ይችላል። ውስጥ የኦሮሚያ እንዲድዝችው የኦሮሚያ ጠቅላይ ፍርድ ቤት ዳኞችን ለቃቅሞ የሚያስር ፖሊስ ባለበት ሀገር የህግ በላይነት ሊኖር አይችልም። ይህን እንደ ድክመት መቀበል ያስፈልጋቸዋል። አስፈጻሚዎቻችን፣ ገዢዎቻችን ይህን ማሰብ አለባቸው። ስለዚህ እነሱ ማድረጋቸው ብቻ ሳይሆን ሌላውም በፓርቲያቸውን በኩል በተወረድ እስከታች ድረስ ያለው ወገን ዳኛን ሲያከብር፣ የፍትህ ስርዓትን ሲያከብር ማሳየት አለባቸው። ያላደረገውን ቀጥተው ሊያሳዩ ይገባል። ዝም የሚባል ከሆነ እንደዚህ ሲደረግ ህዝቡም ለፍትህም ለህግም ክብር ሊኖረው አይችልም። ከላይ ምንም አይነት ለውጥ ቢመጣ መጨረሻ ላይ ዘላቂ ሊሆን አይችልም፣ ውጤታማ ሊሆን አይችልም። ይህንን መንግስት ቅድሚያ ስቶ መስራት ያለበት ይመስለኝ ይህን በቃል መናገር ብቻ አይደለም፣ ግለሰቦች መቀየር ብቻ አይደለም። እስከታች ድረስ ይሄ ዲሲፕሊን እንዲሰርጽ ማድረግ ያስፈልጋል። መቅጣት ያስፈልጋል። ቀጥቶ ማሳየትም ያስፈልጋል። ለህዝብ ማሳወቅም ያስፈልጋል። ይሄ መሰረታዊ ነገር ነው።
ጠቅላይ ሚኒስትር አብይ አህመድ ተሰናባች የቀድሞ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት መዓዛ አሸናፊንና ምክትል ፕሬዚዳንት ሰለሞን አረዳን ላበረከቱት አገልግሎት ኢትዮጵያ እንደምታመሰግናቸው ገልጸው ከፊት ያለው መንገዳቸው ቀና እንዲሆንም ተመኝተውላቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃንና እንግዳውን የህግ ባለሙያውን አቶ ቁምላቸው ዳኘን እናመሰግናለን። ደረጀ፣ እንግዲህ ላለፉት 4 ዓመታት የፌዴራል ጠቅላይ ፍርድ ቤት ፕሬዚደንት ሆነው ሲያገለግሉ የቆዩት መዓዛ አሸናፊና ምክትላቸው አቶ ሰሎሞን አረዳ በገዛ ፈቃዳቸው ከኃላፊነት መልቀቃቸውን በተመለከተ አስተያየት እንዲሰጡን የተለያዩ ሙከራዎችን ብናደርግም አልተሳካልንም።
ልክ ነው ቆንጅት፣ እኛ ሙከራው አይሳካልን እንጂ ከ4 ወራት በፊት በኢትዮጵያ በተለይም በክልሎች የሚታየው የፍርድ ቤትን ትዕዛዝ ያለማክበርና ያለመፈጸም ችግር በተመለከተ መግለጫ የሰጡት የኢትዮጵያ ጠቅላይ ፍርድ ቤት ፕሬዝደንት መዓዛ አሸናፊና ምክትሎቻቸው በኢትዮጵያ በተለይም በክልሎች የሚታየው የፍርድ ቤትን ትዕዛዝ ያለማክበርና ያለመፈጸም ችግር ህብረተሰቡ በፍትህ ስርዓቱ ላይ እምነት እንዳይኖረው የሚያደርግና መስተካከል የሚገባው ተግባር መሆኑን ገልጸው ነበር።
አሁን ያነሳውን የገለልተኝነት ጉዳይ በተመለከተ ግን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለፓርላማ ባደረጉት ገለጻ የፍትህ ስርዓቱ አካላት ሙስና እንደሚታይባቸው በመግለጽ መተቸታቸውን አስመልክቶ የተጠየቁት የጠቅላይ ፍርድ ቤት ፕሬዝደንት መዓዛ አሸናፊ ተከታዩን መልስ ነበር የሰጡት።
በፍርድ ቤታችን ችግር የለም ወይ? አያል ነገር ግን 100% አጠቃሉ መናገር አስቸጋሪ ነው። ምክንያቱም በጨዋነት የሚሰሩ ዳኞች አሉ። በፍርድ ቤቶቻችን ችግሮች የሉም ወይ? ስነ ምግባር የጎደላቸው በደንብ አለ። ግን እንዴት አድርገን እንያዛቸው ነው አሁን ችግር። ብዙ ጊዜ አሁን ሰው ምንድን ነው እነዛን ተሸክማችሁ ትሄዳላችሁ። እነዛን ዳኞች ለምን አይባረሩም? ዳኛ ማባረር አልችልም። ህገ መንግስቱ 3 ምክንያት ነው ያስቀመጠው። የጤና መጓደል፣ ግሮስ የሆነ በጣም ከፍተኛ የሆነ የችሎታ ማነስ፣ 3 ደግሞ የስነ ምግባር ችግር ሙስና ጨምሮ ማለት ነው። እነዚህ ዳኛ ፊት መረጋገጥ አለባቸው። ዳኛ ፊት ጉዳይ አቅርቦ ማረጋገጥ ቀላል ነገር አይደለም። ዝም ብሎ በአንድ ቃል እንደሚገለጽ ሁኔታ አይደለም እና እነዚህ ሁሉ ችግሮች አሉ።
ወይዘሮ መዓዛ በፍርድ ቤቶች ገለልተኝነት ጉዳይ የመለሱትን ነው የሰማነው። ሆኖም በአጠቃላይ የፍትህ ስርዓቱን በተመለከተ የሚኖረን ዝግጅት ይህ ብቻ አይደለም፣ ተከታታይ ውይይቶች የሚያስፈልጉት በመሆኑ ሌሎች ባለሙያዎችንም ይዘን እንመለሳለን። ቀደም ባለው ዘገባ የስልጣን ሽግግርን ጉዳይ ካነሳን ላይቀር ተመሳሳይ የስልጣን ሽግግርን ወደሚቃኘው ተከታዩ መሰናዶ ብናልፍስ?
ባህላዊ የስልጣን ሽግግር
ላለፉት 8 ዓመታት የጌዲዮን ህዝብ በባህላዊ መንገድ ሲመሩ የነበሩት አባ ገዳ በጌዲዮ ስርዓት መሰረት የስልጣን ዘመናቸው በመጠናቀቁ የስልጣን ሽግግር አድርገዋል።
የጌዲዮ ዞን የባህልና ቅርስ ጥናት ቡድን አስተባባሪና በዲላ ዩኒቨርሲቲ የዶክትሬት ተማሪ አቶ ጸጋይ ታደሰ የአባ ገዳ የስልጣን ሽግግር የተካሄደው በጌዲዮ የባሌ ስርዓት ነው ሲሉ ለአሜሪካ ድምጽ ተናግረዋል።
ባህላዊ የአስተዳደር ስርዓት በህብረተሰቡ መካከል የሚፈጠሩ ማህበራዊ ችግሮችን፣ ግጭቶችና አለመግባባቶችን በመፍታት የጎላ ድርሻ እንዳለውም ገልጸዋል። ዮናታን ዘብዲዮስ በዚህ ዙሪያ ያደረሰን ዘገባ ይሆናል ተከታዩ።
የገዲዮ ህዝብ በገዳ ስርዓት የሚመራ ሲሆን ባለ በሚባል ባህላዊ አስተዳደር ህግ መሰረት አንድ የአባ ገዳ ስልጣን ገደቡ አንድ ዙር ብቻ ሲሆን ያም ለ8 ዓመታት የሚዘልቅ ነው። ላለፉት 8 ዓመታት ብሄሩን በባህላዊ መንገድ ሲያስተዳድሩ የነበሩት አባ ገዳ ደንቦ ባማሩ የስልጣን ዘመናቸው በመጠናቀቁ የተገባደረ ባለው ጥር ወር ስልጣናቸውን ለቀጣይ አባ ገዳ አስረክቧል። ይህንን ለቪኦኤ የተናገሩት በዲላ ዩኒቨርሲቲ የዶክትሬት ዲግሪ ተማሪና የዞኑ የባህልና ቅርስ ጥናት ቡድን መሪ የሆኑት አቶ ጸጋይ ታደሰ ናቸው።
ቀደም ሲል የነበረው ብልባና ባሌ የሚባለው ነው። አሁን ከብልባና ወደ ጣላና የሚባለው ባሌ ተሸጋግረው፣ ባሌ ማለት አጠቃላይ አስተዳደራዊ ስርዓቱ ባህላዊ አስተዳደራዊ ስርዓቱ የግዶ ባሌ ነው የሚባለው። ይህ የባሌ ስርዓት በአሁኑ ጊዜ ለሚቀጥሉት 8 ዓመታት ወደ ጣላና ባሌ ተሸጋግረዋል ማለት 8 ዓመቱን ጣላና ያስተዳድረዋል፣ 8 ዓመቱን የሚቀጥለውን ደግሞ ብልባና ያስተዳድረዋል። በዛ አይነት መንገድ ነው የሚሰራረቀው። ስለዚህ ጋዲቻ የመጀመሪያው ቀን የስልጣን ሽግግር ተምሳሌት የሆነውን ወካ የሚባል የቶረኔ ላባ አለ። እሱን ሰጪው አባገዳ እየመረቀ እኔ እንዳስተዳደርኩኝ አስተዳድር፣ ይህ የኔ ነው የሌላ ነው ብለህ ሰውን አትለይ፣ ይህ ሰውን አታስጨንቅ፣ ሰላም ይሁን ከአንተ ጋርም ፈጣሪ ስራ ማገኖ ይስራ ብሎ መርቆ ላባውን በአናቱ ላይ መጀመሪያ በቀኝ ቀጥሎ በግራ ይሰካል ማለት ነው። ሁለት የሶረኔ ላባ ወካ ነው የሚባለው። ወካ የስልጣን ሽግግር ተምሳሌቱ እሱ ነው።
አቶ ጸጋዬ የአባገዳ ስልጣን ሽግግር የተካሄደው በገዴው የባለ ስርዓት ነው ሲሉ ተናግሯል።
ከዛ በኋላ ምንድን ነው የሚሆነው? በየራሳቸው ብልባናም ጋር የብልባና ካላቻ አለ፣ ጣላናም ጋር የጣላና ካላቻ አለ። ካላቻ ማለት ይሄ ግንባር ላይ የሚታሰር የስልጣን የአስተዳደር ምልክት የሆነው አርማ ማለት ነው። ያንን አርማ በማድረግ የስምንት ዓመቱን እንግዲህ ያስተዳድራሉ፣ ማስተዳደሩን ይጀምራሉ ማለት ነው። ስለዚህ ልክ ይሄንን ከተቀበለ በኋላ የአዲሱ ስራ ጋዲቻ ማለት ፕሬዚደንቱ ማለት ነው፣ ዋናው አስተዳዳሪው ማለት ነው። ስለዚህ ይሄን ከተረከበ በኋላ ለ7 ቀናት ከማንም ጋር ግንኙነት አያደርግም። ሰው የተባለ ሁሉ አያገኘውም። ቤተሰብም ይሁን የውጭም ሰው ማንም ሰው አያገኝ። ከማንም ሰው ጋር ሳይገናኝ በተሰራለት ዳስ ብቻውን ይቆያል ማለት ነው። 8ኛው ቀን ላይ ከህዝቡ ጋር ለመተዋወቅ ይወጣል ማለት ነው።
ይህ የሚፈጸመው ለዚህ ተብሎ በተቀመጠና በሚጠበቅ ሶንጎ የተባለ በሚታወቅ ባህላዊ ስፍራ ሲሆን ለሚቀጥሉት 8 ዓመታት አብሯቸው የሚሰሩ ያ ወይም ካቢኔቶችም በአባገዳው ስር ይሾማሉ ብሏል።
ሌሎች ከሱ ጋር የሚያገለግሉ የሚሰሩ 8 ዓመት የሚሰሩ ያ የማዋቀር ስራ እየተሰራ ይቀጥላል ማለት ነው። በነገራችን ላይ የትኛው ጋዲቻሁን ከሊኮና ከለጎዳ እንደሚወሰደው ሁሉ ያላባ የሱ ምክትል ደግሞ ከምን ጎሳ እንደሚወሰድ ይታወቃል ማለት ነው። ሮጋ ሶስቱም ሮጋ ሱቦቲ ሮጋ ዲባቲ ሮጋ ሪቃቲን ሮጋ ሶስቱም ሮጋዎች ሮጋ ማለት የክልል አስተዳዳሪ ጌዶ በሶስት ክልል የተዋቀረ ነው፣ ፌደሬትድ ነው። ሶስቱም ክልሎች የየራሳቸው የሆነ አስተዳዳሪዎች አሏቸው። ለካሁን ሪሰ መስተዳድር እንደሚባለው አስተዳዳሪዎች አሏቸው ማለት ነው። እነዛ አስተዳዳሪዎችም የየራሳቸው የሆነ ምክትል አላቸው ማለት ነው። ደልቀባ ይባላል አስተዳዳሪው፣ ሮጋ ይባላል የክልሉ ማለት ነው። የክልሎቹ የየክልሎቹ አስተዳዳሪ ሮጋ ይባላል ማለት ነው። ሶስቱም ስር ደልቀባ የሚባል ምክትል አስተዳዳሪ አላቸው ማለት ነው። ከዛ በኋላ የገዲዮ 7 ጎሳ ነው። በ7ቱም ጎሳዎች ላይ ሁላት ጣሃዮም ይባላል። ሁላ አለ። ሁላ ማለት ግንባር እንደማለት። የየግንባሩ የየወተርሼዱ አስተዳዳሪዎች ደግሞ አሉ ማለት ነው። ዳኝነት ክፍሉንም የሚመሩት እነዚሁ ናቸው። ሁላት ጣሃዮ ይባላል። እነዚህ ደግሞ ቀጥለው ይሾማል። ይሄ መዋቅር እስከ ታችኛው ሶንጎ ድረስ ይዘረጋል ማለት ነው።
በስልጣን ሽግግር ወቅት በዓለ ሲመታቸውን ሲቀበሉ በሰው ልጅ በተዘጋጀ የቀፎ ማር ሳይሆን ንቦች በራሳቸው መንገድ በእንጨት አካል አሊያም ሌላ ቦታ የሚያመርቱትን ማር ከታረዱ ከብቶች ጨጓራ ውስጥ ከሚገኝ ቁምቢ ከሚሉት አካል ጋር አዋህደው በመዋጥ ቃለ መሐላ መፈጸማቸውን ገልጿል።
ስልጣን ስትሰጥ ምንድን ነው? በቃ አንተ እዚህ ቦታ ተሹመሃል፣ አንተ እዚህ ቦታ ተመድበሃል ተብሎ ብቻ ወደ ቤት የሚገባ ነገር የለም። ቃለ መሐላ ይፈጽማሉ። ቃለ መሐላውን ደረቅ ግንድ ላይ ወጥተው እያንዳንዳቸው ቃለ መሐላ ይፈጽማሉ። ያ ቃለ መሐላ ምንድን ነው? ከዚህ በኋላ ህዝቡን በዚህ ቢያስቸግር፣ እንደዚህ ቢበድል፣ እንደዚህ ቢበድል፣ እንደዚህ ግንድ ያድርቀኝ ማለት ነው። በነገራችን ላይ እንደ ቅዱስ ቁርባን አይነት የሚቀምሱት ነገር አለ፣ ቁምቤ የሚባል። ይሄን ካደረግ ይሄ ይከተለኛል፣ ይሄን እስካደረግ ቁምቤ ቁምቤ ልቂንሰነ ከማንጆር ብሎ መሐላ የተቀበልኩ ሰው ነኝ፣ ኪዳን የተቀበልኩ ሰው ነኝ። ይሄን ጉዳይ ቫዮሌት ማድረግ ይከብደኛል፣ ለህዝቡ የገባሁትን ቃል ኪዳን ማፍረስ ይከብደኛል ብሎ ከመጥፎ ነገር እንዲታቀብ ነው ዋናው ዓላማ።
በመቀጠል የሚፈጸመው ስርዓት ደግሞ የፋጬ ወይም የመንጻት ስርዓት ነው ብሏል አቶ ጸጋዬም።
ሁሉም አካባቢ ላይ በዚህ አይነት መንገድ ሰላማዊ በሆነ መንገድ የመዋቅር ማደራጀት ስርዓት ሲቀናቀቅ በየቦታው ቀጥሎ የሚመጣው ምንድነው? ፋጬ ስርዓት ነው። ፋጬ ስርዓት ማለት ይሄ የመንጻት ስርዓት የሚስታ ስርዓት በየቦታ እየተፈጸሙ ይመጣሉ። ህዝብ ውስጥ የነበሩ ፓስት የነበሩ ችግሮችን አሁን እየተከሰቱ ያሉ ችግሮችን መርምሮ በማውጣት ስለዚህ እነዚህ ችግሮችን እነዛ ኃጢአቶችን በፈጣሪ ፊት ንስሐ በመግባት ይቅርታ እንዲያደርግ ለማገኖ በየቦታው ፋጬ እየተደረገ እንደ እንትናቸው መሰረት ማለት ነው፣ እንደ ባህላቸው መሰረት በየቦታው ፋጬ እየተደረገ በየሶንጎ ፋጬ ይደረጋል ማለት ነው። ያ ማለት ህዝቡ ከዚህ በፊት ከተፈጸመበትን በደል ምናልባትም ያ በደል ያስከተለው ረሃብ፣ ቸነፈር፣ ጦርነት፣ ሌላም ነገር ወረርሽኝ ካለ ይህንን ስርዓት በመፈጸም ወደኋላ ይቀራል፣ ይወገዳል፣ ይህ ችግር ተብሎ ይታመናል ነው።
የገዶ ባህላዊ የአስተዳደር ስርዓት በህብረተሰቡ መካከል የሚፈጠሩ ማህበራዊ ችግሮች፣ ግጭቶችና አለመግባባቶችን በመፍታት የጎላ ድርሻ አለው ያሉት አቶ ጸጋዬ አዲሱ ጋዲቻ ወይም አባገዳው አዳዲስ ህግ ማውጣት ጨምሮ የተለያዩ ውሳኔዎችን ያስተላልፋሉ ብሏል።
እንግዲህ ለሚቀጥሉት 8 ዓመታት የጣላና ባለ አስተዳደር ባለ ስርዓቱን የሚመሩት የጣላና ባለ ናቸው። ቀመጫቸው ሄባኔ የሚባል ሶንጎ ነው። የቢልባና ባላያ የሚባለው ሶንጎ ላይ ነበር እስካሁን አገልግሎት የሚሰጠው። ሄባኔ ላይ ተቀምጦ ነው እንግዲህ የፓርቲ ሄድኳርተር እንደሚባለው እንደዛ አይነት ነገር ነው። ከዛ በኋላ ኦዳያ አግን ዋና መናገሻ ማስተዳደሪያ ማዕከል ነው። በዚህ አይነት ሁኔታ በዓላትንም የተለያዩ ምርቃትንም ስነስርዓቶች፣ ህጎች ሲወጡ በዚህ መንገድ ይሄዳል ማለት ነው። እንግዲህ ከዚህ በኋላ ህጎችም ይወጣሉ። ስለዚህ በህዝቡ ውስጥ ያለፈው ፓስት የነበሩ ችግሮችን አሁን ላይ የሚታዩ ማህበራዊ ህጸጾችን እና የኢኮኖሚ ከፈጣሪ ጋር ግንኙነት አላቸው ተብሎ የሚገመቱና ይህ የህዝብ ችግር ናቸው የተባሉ ጉዳዮች ተለይተው ምን ይደረጋሉ? የህግ አካል ያደርጋል። ያው ማለት ነው የህግ አካል ያደርግና በጋዲቻው አማካኝነት ይሄ ህግ ሆኖ ለላባ ሆኖ አዋጅ ሆኖ ይወጣል ማለት ነው።
እንዲህ እያለ አርምሞና ስርዓት በተሞላበት ሁኔታ የሚፈጸመው በገዲዎች የገዳ ስርዓትና የባለ ባህላዊ አስተዳደር መሰረት የሚደረገው የስልጣን ሽግግር እውነት፣ ፍትሐዊነትና ሀቅ የሚጎላበት ዘመናትን ያስቆጠረ ሀገር በቀል እውቀት ሆኖ ኖሯል። አዲሱ የገዲው አባገዳ የመዝገብ ስማቸው ተለውጦ አባገዳ ቢፎም ዋቆ ተብለው በተለወጠው አዲስ ስማቸው ስራቸውን ያለፈው ቅዳሜ ዕለት ጀምሯል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ኢትዮጵያ እጅግ በጣም ብዙ መልካም ባህሎች ያሏት ሀገር ናት። ይህ ባህላዊ የስልጣን ሽግግርም አንዱ ነው። ዮናታንን ለዘገባው እናመሰግናለን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መሰናዶአችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔም ቆንጂት ታየነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።